መሸጋገሪያ ያቀረበውን አዲስ ሲዲ ክሊፑን ላስደምጣችሁ። ጤና ይስጥልኝ አቶ ሰለሞን።
እንደምን ዋልክ? ምቻው
ሰላም ጌታዬ። እንደምን ዋሉ? ደህና ነዎት ወይ?
ተመስገን።
አመሰግናለሁ የተከበራችሁ ኢትዮጵያውያን። ከአቶ ሰለሞን ጋር በተለይ ከዚህ በዋሽንግተን ዲሲ እና አካባቢ የሚገኙ በታክሲ አሽከርካሪዎች ህይወት ጋር በተያያዘ የገጠመንን ፈተና ለመወጣት በሚደረገው ግብግብ አቶ ሰለሞን መረጃ ሊሆነን የሚችልና ሁላችንንም የሚያነቃ መልእክት እንዲያካፍሉን ነው የጋበዝኩት። አቶ ሰለሞን ምንድነው የምንጋራው መልእክት?
የምንጋራው በአንድ በኩል ባለፈው ሁለት ሳምንታት የጮከው ጩኸት ፍሬያዝን ብዬ ለማብሰር ነው። እሱም ማለት በአለፈው አርብ ዕለት ከግራንድ ጠበቃ ጋራ ሌላም ደግሞ ከክራውን ጠበቃ ጋራ ሌላ ደግሞ ፕሮፌሽናል ልጅ የሆነ ሰው ጋራ ሶስታችን ካውንስል ወመን ወይ ቼርፐርሰን የቺን ቢሮ ሄደን ከሌጅስሌቲቭ ዳይሬክተሩ ጋራ ችግሩን አስረድተን የፖለቲካ እንቅስቃሴ ወይም ተጽዕኖ ለማድረግ እየሞከሩን ነው። ነገሩ ገብቶታል። እንደ አጋጣሚ መሪቼም አልነበረችም። ነገር ግን አቀባበል ስነ ስርዓት የአቀባበል ስሜት ነው የሰጠን። ችግሩ መለሰበ በሶስት ነው የሚከፈሉ። አንደኛ ዲሲቲሲ አፕሮ ባደረገው ዲሲቲሲ ራሱ ባደረገው የፒኤስፒ ፕሮቫይደርስ ችግር አለ። ችግሩ ምንድን ነው? የሚበቃ እቃ የላቸውም። አንድ ሺ ችግር ነው ያቀረብነው ችግር። ሁለተኛ የሚበቃ ቦታ ማስገቢያ ቦታ የላቸውም። ሶስተኛ የሚያውቁ ሰዎች የላቸውም። እያንዳንድ ልጅ 9 ሰዓት 10 ሰዓት 12 ሰዓት ተቀምጦ በመጨረሻ ላይ ሳይገባለት ወይም ሲገባ ደግሞ ከሞላ ጎደል የሆነ የክሬዲት ካርድ ማሽን የገባለት ነገር ነገር አስረድተነው የነጆች ችግር አሉ። ነጆች ፈቃደኞች ናቸው። ነጆች እንደውም በፍጥነት ይህን ነገር እየተከታተሉ ያሉት። ነገር ግን እናንተ ያመጣችኋቸው ሰዎች በእውነቱ ከሆነ በቂ ሰዎች አይደሉም። ትልልቆቹ ኒውዮርክ፣ ቦስተን፣ ሺካጎ፣ ሎስ አንጀለስ ይሰሩ የነበሩትን ሰዎች አስወጥታችሁ ሌሎች ልጆች በልዩ ልዩ መልክ ነው የገቡት የሚል ሁኔታ ያቀረበላቸው እንዳልኩ ተቀባይነት ያለ ይመስላል። አንዱ እሱ ሲሆን በስራ መልኩ እንግዲህ እየተባበሩ ነው ማለት ነው።
አቶ ሰለሞን በእውነት ይሄ ሁሉም ኢትዮጵያዊ ሊሰማው የሚገባው በእውነቱ ለሁላችንም ተስፋ ሰጪ ነገር ነው። በተለይ ትብብሩ ሁሉም የሚጮህበት አንድ ጉዳይ ሆኖ እያለ የምንፈልገው አንድ ነገር ሆኖ እያለ ለአንድ ጉዳይ የተለያየ አቅማችንን በታትነን በማይገባ መጥፋቱ ትክክል አልነበረም። በእውነት የግራንድንም የዲሲ ፕሮፌሽናሎችንም የክራውንንም በእውነት በራሴም በአድማጮችም ስም አመሰግናለሁ። ሌሎችም አሁን ዩቪሲም አለ በእውነት ሁላችንም እንማጸናለን። ይህ ያስተሳሰብ ጉዳይ አይደለም የጥቅም የያንዳንዱ በዚሁ ሙያ ላይ የተሰማራ ሰው የጉሮሮ ጉዳይ ነው የጥቅም ጉዳይ ነው ደሞ የሚያለያይ ነገር የለውም በሁሉም ላይ እኩል የመጣ ነገር ነው። ስለዚህ ይሄንን ተባብሮ በመፈጸሙ በኩል ሌላ አጀንዳ ስለሌለው አላግባብ በታክሲ ስራ የሚሰማራው ኢትዮጵያዊ እየተጎዳ እየተሰቃየ ነው። እርሶ እንዳሉት በርካቶቹ ሌሊት ሁሉ እስከ 2 ሰዓት ቆዩ እየተባለ እስከ 2 ሰዓት ቆይተው ሳይገጠምላቸው ወደ ቤታቸው ይሄዳሉ። ስራ መፍታታቸው ብቻ አይደለም በቤተሰብ ላይ ትልቅ ተጽዕኖን እየፈጠረ ነው። ይህንን አቅም ደግሞ ራሳችን በፈቃዳችን የበተነው ነው። እኛ ብንሰበሰብና አንድ ላይ ብንቆም ማንኛውም ዲሲ ካውንስልን በእጃችን ውስጥ ማስገባትና በፖለቲካውን በኩል ተሰሚነት እንዲኖር ማድረግ ቀላል ነበር። አሁን የናንተ ጅምር በእውነት በአንድ ሳምንት እዚህ ከተደረሰ ወደፊት የበለጠ እንገፋለን ትልቅ ተስፋ ነውና ለርሶም ለግራውንድም ለግራንድም እንደዚሁም ለዲሲ ፕሮፌሽናሎች ላደረጋችሁት ወገናዊ ትብብር ልባይም ስጋናይን ላቅርብ። ትልቁ ስራ ይሄ ነው። ከዚህ በኋላ የምትቸገሩ አይመስለኝም አንድነቱ ካለ ብዬ ነው ሊቀጥሉ ይችላሉ።
ጥሩ ያስቀመጥከው እኔም ደስ ብሎኛል። አጀማመሩ ደስ ይላል። እንግዲህ አፈጻጸሙ ደግሞ ሳይ ይጠይቃል ማለት ነው። ይሄ የገንዘብ ጉዳይ ብቻ አይደለም። ይሄ በገንዘብ ጉዳይ ብቻ አላየሁም። ይሄ የመብት ጉዳይ ነው። ይሄ ኢትዮጵያኖች ወይም ማንኛቸውም ሰው እዚህ ሀገር ተቀምጦ ከህግ ውጭ የሆነ ስራ ሲሰራበት በማይገባ ከአቅማቸው በማይፈቅድላቸው ሰዎች ሲሲቲሲ ፈቃድ ሰጥቷቸው መብት ሰጥቷቸው እንደገና እነሱ ሳይችሉ ሲቀሩ ተዞሮ ዞሮ ተብሎ መኪና መውሰድ በአንድ ታክሲ ነጂ 1000 ብር ቲኬት መስጠት ይሄ ከገንዘብ ሌላ ከገንዘብ ውጪ ነው። ይሄ በመሳሌ ቤታችሁ ያስቀምጠን የሚገባ ነው። ከዚህ በለጠ ሰብአዊ መብት መበስ መሰበር የለም ብዬ የማምን ሰው ስለሆንኩ ነው። እሱም በዚህም ቶ ነገር እንዳሰብኝ ነው። አሁን ሁለተኛው ደግሞ ማሳሰብ ፈልገው በጨዋታችን ላይ አሁን ቅድም ያነሳው ነጥብ እኔ በመጨረሻ ነው የደረስኩበት። አሁን ኢንፎርስመንት ህጉ ሲከበር ነው የደረስኩት። መደረግ ያለበት ህጉ ሲጻፍ ነው። ማንኛቸውም ስራ የፓይለቶች ብትሉ የነርሲንግ ብትሉ የኢንጂነሪንግ ብትሉ የጥብቅና ብትሉ የሁሉ የሜዲካል ዶክተር አጀማመሩ ላይ አጻጻፉ ላይ ህጉ አጻጻፉ ላይ ሰው የሚረባረበው ካውንስለሩን ዳይሬክተሩን ገቨርነሩን ሴኔተሩን የሚፈልገው በመጨረሻ ኢንፎርስመንት ሲቀበል አይደለም። ስለዚህ ለወደፊቱ መቼም ገና ሲጀመር ምንም ነገር መዳሊያ እንዲመጣ ሲጀመር እኛው ጽፈን በእኛው ጥቅም ይሆናል የሚል ነገር ልጆች ያደረጉ ብዬ ገምታለሁ። እኔ እዛ ውስጥ የለውበትም ግን የተቻለኝን አንድ እረዳለሁኝ። የእኔው ጥቅም በዚህ የሚከበረ ብሎ አንድ ነጂ መነሳትና መወያየት አለበት እና በመጨረሻ ጊዜ ብቻ መሄድ የለበትም። ሁለተኛው መጥበሉ ሰደና በአድማጮች የሚጠቅም ብዬ መስለኝ አሁን ሮብ የሚመጣው ሮብ ኦክቶበር 9 10 o'clock in the morning ጀምሮ እስከ 2 p.m. ድረስ ጀነራል ኮሚሽን ስብሰባ አለው። የዲሲቲሲ ጀነራል ኮሚሽኑ ይህን ጉጃ ብቻ ለመመልከት ሳይሆን ግን የህዝብን ማስተሳሰብ ይወስዳሉ። ሁሉም ስለሚሰበሰቡ የዛን ጊዜ አስመዝግበናል ስማችን ለመናገር የሚናገረው ደግሞ ሁላችንም አይደለም የተወሰኑ ሰዎች ሁሉም በጥብቅና ሙያ ያሉ ሰዎች የእኛን ኬዝ ወስደው ቢናገሩ የበለጠ ለውጥ ያመጣና ተሰሚነት ይኖረዋል ብዬ ስለማምን ነው። እኔ ጆርጂያ ነበር ጊዜ ሁልጊዜ መሰብ የምለው ነገር ነው። እንግሊዝኛ ብናገርም እንኳን አክሰንት ታክስ የሚባል ነገር አለብኝ ብዬ አምናለሁ። የውጭ ሀገር ሰው እንደማያችን መጠን አሜሪካኖቹ ቢገባቸውም እንኳን አክሰንት በሚሰሙበት ጊዜ ጆሯቸውን ይደፍኑታል። እንደዛ ነገር ከሚሆን ጠበቆቻችን ሄደው የእኛን ነገር የሚናገሩበት ቀን ስለሆነ ግን ያላስገባችሁ ሰዎች አስገብታችሁ ኪፓድ የሌላችሁ ሰዎች ኪፓዱን ገብቶ ገንዘባችሁን ያላገኛችሁ ሰዎች ገንዘባችሁን ገብቶ አግኝታችሁ 9 ሰዓት 10 ሰዓት 15 ሰዓት ወሰደብን የምትሉ ሰዎች እባካችሁ ጠዋት ከጠዋቱ 4 ሰዓት ከቴን ክላክ ጀምራችሁ እስከ 2 p.m. ድረስ በሚደረገው ስንት ሰዓት እንደሆነ ስለማላውቀው ነው የእኛ ፓብሊክ ሄሪንግ ነው። የእነሱ ግን የሚያካሂዱት ልዩ ነገር ነው። እዛ ቁጭ ብለን ይህን ነገር እንደምንም ብለን ለአንድ ቀን ሰዓት የሚሰዱና ሄደን ያንን ቤት ሞልተን ጠበቆቹ ወደኛ ጋር በሚያመልኩበት ጊዜ ግማሾቹም ቅድም እንዳልኩት ኪፓ የላቸውም፣ ግማሾቹም አላስገቡም፣ ግማሾቹም ማሸወሰተ ወስለባቸው፣ ግማሾቹም ገንዘባቸውን አላገኙም ለአምስት ቀን ለአስር ቀን ለአስራ አምስት ቀን በሚሉበት ጊዜ እጃችን ሳንጮህ በስነ ስርዓት ሳንጮህ እጃችን እያወጣን ለካውንስል ለኮሚሽነሮቹ እንድንለፈልፍ እንድንናገር እንድናሳይ ጉዳያችን የኛ ጉዳይ ወደ እነሱ ጋር መምጣቱ እንድናሳውቃቸው ነገር ያስፈልጋልና እሱ እንድጋብዝልኝ ነው። በተረፈ እንግዲህ ሌላ ጊዜ ደግሞ አንዳንድ ነገሮች በሚኖርበት ጊዜ ለማስረዳት ሞክራለሁ።
አቶ ሰለሞን እንደገና አመሰግናለሁ። ምናልባት ይሄው የተባለው አሁን እኔም እንደሰማሁት ሜትሮን ያስገቡ ሰዎች ሜትሮን ያስገቡ የክሬዲት ካርዱን ማሽን ያስገቡ ሰዎች ገንዘባቸውን በትክክል ያላገኙ አሉ ይባላል። ሜትራቸውም በትክክል የማይሰራ ሰዎች አሉ። ሲመላለሱም ለማሳደስ ደግሞ ወይም ደግሞ ለማስተካከል ያንኑ ያክል 10 12 ሰዓት ስቃ ያለባቸው። ይህንንም በሚመለከት አጠቃላይ የተባሉት አሁን የክራውንም የግራንድም የዲሲ ፕሮፌሽናል ታክሲዎችም አንድ ላይ ሆናችሁ ከተባለው ከረቡ ኦክቶበር 9 ከጀነራል ኮሚሽኑ ሂሪንግ ፓብሊክ ሂሪንግ በፊት ምናልባት እናንተ በጠበቆቻችሁ አማካይነት ማዕከላዊ የሆኑ ጥያቄዎችንና ያሉንን የመብት ጥያቄዎች በአንድ ላይ አድሬስ ቢደረጉና ከዚሁም ከስብሰባው ከአስር ሰዓት ቀደም ብሎ አብዛኛው ታክሲ የሚነዳው ኢትዮጵያዊ እዛው በቦታው ተገኝቶ ኮሪደሩ ላይ ቀደም ብሎ በመገናኘት የጋራም እንደው ሌላ ከዛ በፊት ማድረግ እንኳን የማይቻል ቢሆን የጋራ ነጥቦችን በማስጨበጥ እንደተባለው የተወሰኑ ሰዎች ጉዳዩን ሰዓት ወስደው በደንብ አድሬስ እንዲያደርጉ ቢደረግ ይበልጥ ፍሬያማ ይሆናል። ከዚህ በተረፈ ይህንኑ ማስታወቂያውን ደግሜ ለመናገር ሞክራለሁ። አቶ ሰለሞን
የወካብ ሚስተር ስፑነር አለበት ከሚናገረው ሰዎች አራት ሰዎች ይናገራሉ። አንዱ እሱ ነው። እሱ እየተባበረ ነው ብዬ ለማሳወቅ ፈልጌ ነው።
በጣም ጥሩ ነው። አሁን የለውም ከተጨመረ በእውነት ይሄ ትልቅ ትብብር ነው፣ ትልቅ ትብብር ነው። የቀራችሁት ዩቪሲ ነው። ዩቪሲ ተስፋ አረጋለሁ አቶ ሰለሞንንና ዲሲ ፕሮፌሽናልን ግራንድንም አብሮ በመገናኘት ለጋራ ችግራችን አብራችሁ እንደምትቆሙ በኢትዮጵያዊነት ስም እንማጸናለን። ይህ በጋራ አንድ ሊያረገን የሚችል ነገር በመሆኑ እባካችሁ እባካችሁ ያለምንም ማመንታት አንድ ሆነን የጋራ ወገናዊ ጥቅማችንን እና መብታችንን እናስከብርላለሁ። አቶ ሰለሞን
የተጠቃነውም መመርጫው የተጠቃነውም ውስጥ ውስጡም ኢትዮጵያዊነታችን ሊያስጠቃን ስለተሞከረ በዲሲቲሲ በምንም አይነት መልክ የማልቀበለው ጉዳይ እስከ መጨረሻ ውስጥ እንፋስ ድረስ በምንም አይነት መልክ
አመሰግናለሁ። ጥሩ ነው። አንዳንድ እልህ ያላቸው ሰዎች ማግኘታችን ይበጃል። እግዚአብሔር ይስጥልን። ተበራቱ፣ አንድ ሁኑ። እነዚህም ከ2006 ጀምሮ በዲሲ ቲሲው ምክንያት ሜዳሊያው ሊያልፈን ይችላል ብለው የተደራጁ ሌሎች ወንድሞቻችን አሉ። ለአንደኛው የእርስዎን ስልክ ቁጥር ሰጥቻለሁ ከእናንተ ጋር እንዲገናኙና እንዲመክሩ። በተጨማሪም ደግሞ ሁሉም ኢትዮጵያዊ እንዲገፋና በዚህ ጉዳይ የጋራ ግንባር ፈጥሮ በአንድ ላይ መብትና ጥቅማችን እንድናስከብር እግዚአብሔር ጉልበት ይስጣችሁ። ሁላችንም በአንድ ላይ በዚህ ጉዳይ በየቤት ያለን መልእክቱን የሰማን ቤተሰቦች በሙሉ ታክሲ ለሚሰሩ ወንድሞቻችን አንድ ላይ ሆነው እንዲጮሁ እንዲተባበሩ በማድረጉ በኩል የአቅማችንን እናድርግ። ለዛሬው መግለጫው አመሰግናለሁ አቶ ሰለሞን። እግዚአብሔር ያክብርልኝ። አሜን ጌታዬ። የተከበራችሁ ኢትዮጵያውያን የምትከታተሉት የኢትዮጵያዊነት ድምጽ ሬዲዮ አገልግሎትን ነው። የወራሪውና የዘራፊው የወያኔው ፈጣሪ ኢሳያስ አፈወርቂ ኢትዮጵያ ከሁለተኛ ዓለም ጦርነት በኋላ የተፈጠረች አገር ነች ካለ በኋላ ኢትዮጵያውያን ቁጣቸውን ከያቅጣጫው እያስደመጡ ነው። ይህንን በሚመለከት የምለው ነገር ይኖረኛል ትከታተሉኝ ዘንድ ግብዣዬ ነው። ይህ እንዳለ ሆኖ በሌላ በኩል የወጣቱ ድርጅት የኢትዮጵያ ህዝባዊ ቤታዊ ፓርቲ ወጣት ክንፍ ድርጅት ኢወክንድ ታላቅ ህዝባዊ ስብሰባን በቺካጎ ጠርቷል። ዝግጅታችንን በፓልቶክ እየተከታተላችሁ ያላችሁ ወንድሞችና እህቶች በሙሉ በቺካጎ በሚደረገው በዚሁ የወጣት ክንዱ ስብሰባ ላይ እንድትገኙ ይሄው ጥሪያችን ይድረሳችሁ። ከሻቢያ ጋር ትግል ማካሄድ ይቻል ይሆን በሚል ወጣቱ ድርጅት ውይይት ያደርጋል። በተለይ ይሄው ወጣት ክንድ ክንፍ የወጣት ክንፉ ድርጅት በትግሉ የሚያደርገውን ሚና የሚኖረውን ሚና የኢትዮጵያ ተጨባጭ ሁኔታና የጂውድን ድርጅት በተለይም የወጣቱን ሚና በሚል የወጣት ክንድ ድርጅቱ አባላት ብሩክ ታዘበው ፍሬጽድቅና ደሪባው በሚገኙበት በ6430 ኖርዝ ኬንሞር አቨኑ ቺካጎ ኢሊኖይስ ይደረጋል። በዚሁ ሎዮላ ዩኒቨርሲቲ ቺካጎ ውስጥ በሚካሄደው በሩም ቁጥር 109 ሆል ውስጥ ነው የሚካሄደው። ሎዮላ ዩኒቨርሲቲ ኦፍ ቺካጎ ነው ይሄው ስብሰባ የሚካሄደው። ስብሰባ የሚካሄደው ኦክቶበር 13 ቀን 2013 ከቀኑ 1 ሰዓት ጀምሮ ነው። አደራ በዚህ ስብሰባ በመገኘት ለወጣቱ አቅጣጫን እናስይዝ ይላል ይሄው ድርጅት። ለመረጃ ለምትፈልጉ ሁሉ በ773 243 9268 773 243 9268 አደራ አደራ እንድትገኙልን ይላሉ። በቺካጎ ነው። በተለይ በፓልቶክ ይህንን እየተከታተላችሁ ዝግጅታችንን እየተከታተላችሁ ላላችሁ በሙሉ በእያላችሁ በትዊተርም ሆነ በፌስቡክ አማካይነት በመታገኛቸው ሁሉ በፓልቶክም ባሉት ቀናት በሙሉ በስብሰባው በርከት ያሉ ኢትዮጵያውያን ወጣቶች በቺካጎ አካባቢ ከሚኖሩ ስቴቶችም ጭምር በመገናኘት አብረው እንዲመክሩ በማድረጉ በኩል ትብብራችሁን እንጠይቃለን። የወጣት ክንዱን ተወካይ አቶ ታዘበውን ወደ ኋላ ላይ ወደ 2 ሰዓት አካባቢ ይጀመጣለሁ። እስከዛው አብረንን ቆይ። የሚከራይ ቤት አለንና ደውሉልን ይላሉ ወንድማችን አቶ ጥበበ። የሚከራይ ቤት አለን ኒውሃምሻየርና አሊሰን ኖርዝ ዌስት መጋጠሚያው ላይ አንድ ሙሉ ቤዝመንት አለን። ሩሞችም የሚከራዩ አሉንና በ571275689 ደውሉልን። ስልክ ቁጥሩ 571275689 ነው። ደውሉላቸው። ቀደም ብዬ ከነገርኩላችሁ ኢትዮጵያ ከሁለተኛ ዓለም ጦርነት ወዲህ የተፈጠራት ምዕራባውያን የፈጠሯት አገር ናት ብሎ ኢሳያስ ወጃውን ካወጀ ወዲህ ኢትዮጵያውያን ከየአቅጣጫው እየተበሳጩና ብስጭታቸውንም በተለያየ መንገድ እየገለጹ ናቸው። የኢትዮጵያ ህዝብ የጋራ ትግል ሸንጎም ይህንን በሚመለከት ሰፋ ያለ መግለጫውን አውጥቷል። ከዚህ ውስጥ ጠንከር ባለ ሐሳቡን በገለጸበት ጉዳይ ላይ ጥቂት ነገሮችን ላካፍላችሁ። በዚህ አንጻር ይላል ዘርዘር ካለው መግለጫው ውስጥ በዚህ አንጻር በአሁኑ ሰዓት በዋናነት ሊጠቀስ የሚችለው የወያኔ ሀርነት ትግራይ ዋነኛ አጋር የነበረው ሻዕቢያንና መሪውን ኢሳያስ አፈወርቂን የተመለከተ ነው ይላል በገጽ 2 ላይ ባወጣው መግለጫው። ታሪክ እንደሚያሳየን ኢሳያስም ሆነ እሱ የሚመራው ድርጅቱ ሻቢያ ከተመሰረተ ጊዜ ጀምሮ ኢትዮጵያን እንደ ጠላት በመመልከት የተዳከመችና የፈራረሰች ኢትዮጵያ እንድትሆን ምኞታቸው ብቻ ሳይሆን ሳያሰልሱ ሰርተዋል። ከዚህም በመነሳት የኢትዮጵያን ብሔራዊ ጥቅም የሚጻረሩ ምግባሮችን ያራምዳሉ፣ ያስፋፋሉ፣ ይደግፋሉ። ከተቻላቸው በኢትዮጵያ ውስጥ የነሱን አሻንጉሊት መንግስት ለማንገስም ይጥራሉ። የማይሳካት ይመስላቸው ደግሞ ጠንካራ ኢትዮጵያዊ መንግስት እንዳይኖር በሁሉም መልክ ይጥራሉ። ይህን ካርባል አላነሰ ተከታታይ አመታት የተካሄደውን ዑነታ መዘርዘር ባያስፈልግም ላብነት ያክል ግን ላለፉት 22 አመታት ካካሄዷቸው ጸረ ኢትዮጵያ ተግባሮች ውስጥ የሚከተሉትን መጥቀስ ይቻላል። በወታደራዊው መንግስት የስልጣን መጨረሻ ወቅት ወደ አዲስ አበባ በተደረገው ጉዞ ወያኔ ሀርነት ትግራይን በከፍተኛው ወታደራዊ ኃይል አዲስ አበባ እንዲደርስ ድጋፍ የሰጠው ሻቢያ ነበር። የኢትዮጵያ ዕጣ ፈንታ በተወሰነበት የ1983ቱ የለንደን ኮንፈረንስ ኢትዮጵያዊ ህብረ ብሔር ድርጅቶች እንዳይሳተፉ፣ እነሱ ከተሳተፉ እኛ ከውይይቱን ወጣለን በማለት በሀገራቸው ጉዳይ ድምጻቸውን እንዳይሰማ ያደረጉት ወያኔ ሀርነት ትግራይና ሻቢያ በጣምራ ነበር። በሾቹ የሚቆጠሩ ኢትዮጵያውያንን ከኤርትራ ምድር የጥርስ ወርቃቸው ሳይቀር እየወለቀ ንብረታቸውን ዘርፎ የገደለውና ያባረረው ገድሎም በባዶ እግራቸው እንዲባረሩ ያደረገው ሻቢያ ነበር። ከወያኔ ሀርነት ትግራይ ጋር በማበር ህጋዊነት በሌለውና የኢትዮጵያን ጥቅም በምንም መልኩ ግንዛቤ ውስጥ ባላስገባ ሁኔታ ኤርትራን ገንጥሎ ህዝቧን የተለያዩ የኢትዮጵያንን የባህር በር አልባ ያደረጋት ወያኔ ሀርነት ትግራይና ሻቢያ በጥምረት ነው። ጦርነት እስከገጠሙበት እስከ 1990 ዓመተ ምህረት ድረስ የሀገሪቱን ሀብት አይን ባወጣ ሁኔታ ይቀራመቱት የነበሩት ያው ወያኔ ሀርነት ትግራይና ሻቢያ ነበሩ። በ1990 ጦርነትን በማንሳት በወራት ውስጥ ከ70,000 በላይ ለእልቂት የዳረጉን ያው ሻቢያና ወያኔ ሀርነት ትግራይ ናቸው። በዚህ ጦርነት ጊዜ የህፃናትን ትምህርት ቤት በአውሮፕላን በመደብደብ የኢትዮጵያውያንን ህፃናትን ደም እንደ ጎርፍ ያፈሰሰው ሻቢያ ነው። ከዚያ ወዲህም ኢትዮጵያን ማዳከም ወይም መገንጠል አላማችን ነው ብለው የተነሱትን ሁሉ አቅፎና ደግፎ የሚያሰማራው በዋናነት ሻቢያ ነው። እነዚህንና ሌሎች ጉዳዮችን ሁሉ የሚመለከቱት ወያኔ ሀርነት ትግራይን ስንታገል ጎን ለጎን ከሌሎች በኩል የሚጠብቁንን አደጋዎች በጥንቃቄ ካላመዛዘን የህዝባችንን መብትና የነጻነት ፍላጎት እንዲሁም የሀገራችንን ህልውና ለሌላ ዙር አደጋ እንደሚያጋልጥ ነው። በመሆኑም ሸንጎው ይህንን ሁሉ ሴራ ተሸክሞ የሚጓዘውን ሻቢያንና መሪውን ኢሳያስን ለሀገራችን ነጻነት ተቆርቋሪና ለልዕልናዋ መከበር የትግል አጋር አድርጎ አይመለከተውም፣ አይቀበለውም፣ አያስበውም። ይህን እውነታ በትክክል አለመረዳት ወይም አጣጥሎና ዝቅ አድርጎ ማየት ወይም የሻቢያን ድለላ እንደ እውነተኛ ቃል መውሰድና የኢትዮጵያ ህዝብ እንዲቀበለው መሞከር በሀገራችን ሉዓላዊነትና አንድነት ላይ ሊያስከትል የሚችለውን አደጋ በትክክል አለመገንዘብ ወይም አደጋውን ሆን ብሎ ዝቅ አድርጎ ከመረዳት የሚዘል ሊሆን አይችልም። ኤርትራንና ሻቢያን በተመለከተ የኢትዮጵያ ህዝብ ገና ብዙ ያልተዘጉ አጀንዳዎች፣ ያልተቋጩ ጉዳዮችም አሉት። ይህ ጉዳይ በመሰረቱ ነጻ መንግስት መስርተን የኢትዮጵያን ድንበርና ጥቅም አስጠብቀን ከመጓዝ ጋር እጅግ የተሳሰረ ነው። ማንኛውም ኢትዮጵያዊ የፖለቲካ ድርጅት ይህንን ታላቅ ሀገራዊ አጀንዳ በቀጥታም ይሁን በተዘዋዋሪ እንዲዳፈንና እንዲደበዝዝ ከሚያደርጉ እርምጃዎች ራሱን መቆጠብ አለበት እንላለን። አደጋው ሲታይ ደግሞ የማስጠንቀቂያ ደወል ማሰማት ኃላፊነት ከሚሰማው ኢትዮጵያዊ ሁሉ የሚጠበቅ ነው። የጠላቴ ጠላት ወዳጄ ነው የሚል ብሂል ከሁኔታዎች ጋር ተገናዝቦ የሚታይ ጉዳይ ነው። ከዚህ አንጻር ምንም እንኳ ሻቢያ ከወያኔ ሀርነት ትግራይ ጋር ጊዜያዊ ግጭት ቢኖረውም ሻቢያና መሪው ኢሳያስ አንድነቷ የተከበረ ጠንካራ ኢትዮጵያን ማየት የማይፈልጉ በመሆናቸው የኢትዮጵያ ወዳጅ ሆነው አያውቁም፣ ሊሆኑም አይችሉም። በእኩልነት ላይ የተመሰረተ አንድነቷ የተረጋገጠባት ዴሞክራሲያዊት ኢትዮጵያን እታገላለሁ የሚል ኢትዮጵያዊ ድርጅት ሁሉ ይህን እውነታ ሳያመነታ በድፍረት መናገር ይጠበቅበታል። ይህ የሀገር አንድነትና ሉዓላዊነት ለድርድር የማይቀር ጉዳይ መሆኑን እያስረገጠ ሸንጎ የኢትዮጵያ ሕዝብ የጋራ ትግል ሸንጎ በኢትዮጵያ ብሔራዊ ጥቅም ላይ የማይደራደር መሆኑን ሊያረጋግጥ ይወዳል ይላል ኢትዮጵያውያን። በእኛ በኩል ይላል ሸንጎ ኢትዮጵያችን ዳግም እጇን የማታነሳ ደካማ ሀገር እንድትሆንና እንድትበታተን ያጭርና ረጅም ጊዜ ስትራቴጂ አውጥተው ለት ከቀን ከሚደግሙት ጋር መሰረታዊ ራያችን በፍጹም የማይገናኝ ነውና በጭራሽ ከሻቢያ ጋር አንተባበርም። የወያኔ ሀርነት ትግራይን አስከፊ የዘረኛነትና የጭቆና ስርዓትን አስወግዶ አዲስ ስርዓት የመገንባት ትግላችን የኢትዮጵያ ህዝብን ማዕከል ያደረገ በኢትዮጵያ ህዝብ የታጀበና በኢትዮጵያውያን ላይ የሚተማመን ሊሆን ይገባዋል። ትግሉ ኢትዮጵያ ውስጥ ምሽጋችንም ደጀኑም የኢትዮጵያ ህዝብ ነው። የሀገራችን አንድነትና ሉዓላዊነት በቆራጥ ልጆቿ ትግል ይከበራል። ኢትዮጵያ ለዘላለም ትኑር ይላል። የኢትዮጵያ ህዝብ የጋራ ትግል ሸንጎ ነው። በእውነት ሸንጎውን ለዚህ የጠራ አቋሙ ከመቀመጫ የብድግብዬ አክብሮቴን ገልጻለሁ። አሁንም የኢትዮጵያ ህዝብ መመኪያ ነው፣ መጠለያ ነው፣ ምሽግ ነው፣ ዋሻ ነው። የኢትዮጵያን ህዝብ አቅም የናቁ ጥቂት መናኛ ከሃዲዎችና በርጠባን የሚያድሩ የሻቢያ ተላላኪዎች የሻቢያን ጠላትነት ለማንፈዝ ለት ከቀን በሻቢያ በጀት ተመድቦለት በሚያናፋው ወናፍ ሚዲያቸው ያሻቸውም ቢሉም ኢትዮጵያዊው ሻቢያን ልጆቹን ደም ገብሮ ደማቸው ጨቂቶ ዛሬም ቀይ ባህር ላይ አስከሬናቸው የሚንሳፈፈው የነ ጀነራል ተሾመ በእውነት ገላና አጽም ይፈረዳል። ሻቢያ ምን ጊዜም የኢትዮጵያ ህዝብ ጠላት ነው። ዛሬ በላያችን ላይ የሚደነክሩት ከደደቢት ነፍጥን ጨብጠው የተንቀሳቀሱት ግልገል ጎሳዊ መሳፍንቶቹ ወያኔና አሽከሮቻቸው ለዚህ የበቁት በሻቢያ አሳዳሪነት ነው። ይህንን ጠንቅቀን እናውቃለን። ወያኔን አመረን እንዳንታገለው ጠንክረን እንዳንቋቋመው ሽባ አድርገው ሊዘልቁ ለት ከቀን ፍዳቸውን የሚያውት ነ በትናቸው ጽጌና እነ ዶክተር ብርሃኑ ተልኳቸው ከራስ ጥቅም ያለፈ አይደለም። ለመናኛው የርጥባን ማደሪያነት $500,000 ከሻቢያ እየተቀበሉ በተላላኪነት የኢትዮጵያን ህዝብ ማንነት ለመግደል የሚደረገው ትግል ይከሽፋል። ይህ ደግሞ በእውነቱ ይያደር ይጋለጣል፣ እርቃኑንም እየቆመ ነው። የቡርቃ ዝምታን የጻፈው የደራሲው የጋዜጠኛ ማስታወሻ በሚል መጽሐፉን ለኢትዮጵያውያን እየቸበቸበ በራሳችን ገንዘብ መልሶ ሲያጠቃን የነበረው ተስፋዬ ገብረአብ በኢትዮጵያ ታሪክ ውስጥ በጠላትነት የፕሬስ መምሪያ ኃላፊ ሆኖ ከ1992 ዓመተ ምህረት ሲሰራ የነበረው ተስፋዬ ገብረአብ አንዳርጋቸው ጽጌ በኔዘርላንድስ በአቶ አለማየሁ ቤት እንዲጠጋና እንዲኖር መጠለያ ሰጥቶት የቆየው የሻቢያ ልዩ ተላላኪና የሻቢያ ሰላይ የነበረ ለወያኔው ደህንነት በመቀጠር ለወያኔውን የፕሬስ መምሪያ ኃላፊነት ቦታ ይዞ ከ1992 ዓመተ ምህረት ጀምሮ ለደህንነቱ ለወያኔ እየሰራ በሌላ በኩል ደግሞ ለሻቢያ ዋናው የመረጃው ሰው የነበረና የኤርትራ ዜግነት ያለው መሆኑ በዚህ ሳምንት ይፋ ሆኗል። የደራሲው ማስታወሻ በሚል ደግሞ አዲስ መጽሐፍ እንደገና በኢትዮጵያውያን ሰጥቶ ሻቢያን ለማስተዋወቅ በተለይ በራሱ እጅ ጽሑፍ እንዴት አድርጎ ወደፊት አባት አገር ለሚለው ኤርትራ የሻቢያን ትግል ለመዘከር በራሱ እጅ ጽሑፍ ጠቅላላ ሰነዶቹ ተሰርቀውበት እነሆ ለኢትዮጵያውያን ይፋ ሆነዋል። ኢትዮ ሚዲያ በወሰደው ተከታታይ አቋሙ በዚህ በኩል ይክበር ይመስገን እንላለን። አሁን ኢትዮ ሚዲያ በተለይ ዝግጅታችንን ለምትከታተሉ በፓልቶክ አካባቢ ያላችሁ ወገኖች በሙሉ ለአቶ አብርሃ በላይ ይህንኑ ግለጹልን። እስከዛሬ ድረስ ከሻቢያዎቹ በኩል ሆኖ የነግንቦት 7 ማስተዋቂያ ሰሌዳ ሆኖ መቆየቱ ትክክል እንዳልነበረና እነቱን ሲረዳው ደግሞ በእነቱ የካሃዲውንና የሻቢያውን ተላላኪ ሰላይ ከነ ፎቶግራፉ ከነ ማስረጃው ከነ እጅ ጽሑፉ የወጣ በመሆኑ 56 ገጽ ያለበት ማስረጃ ስለሆነ ይህንን ለታሪካችንም የነ ብርሃኑ ነጋን ሸፍጥና የነ አንዳርጋቸውን ተንኮል ከሻቢያ ጋር የሚሰሩትን ስራ በእውነት ለብሔር ለኢትዮጵያ ብሔራዊ ጥቅም ሆነ አለ መሆኑን ከዚህ በለጠ ማስረጃ የለም። ዶክተር ብርሃኑ ይህ ሰውዬ ለሻቢያ በሰላይነት የሚሰራው በወያኔ ፕሬስ መምሪያ ኃላፊ ሆኖ ኢትዮጵያ በተለይ አማራውንና ኦሮሞውን እንዲጋደል የቡርቃ ዝምታ ብሎ ተጋደሉ ይያለ መጽሐፍ ሲያትም የነበረውና በተለይ ለአርሲው ለበደኖ ለወተሩ ያሁሉ መጨፍጨፍ ምክንያት የሆነው የቡርቃ ዝምታን መጽሐፍ የጻፈው ይህንን ሰው መጠለያ የሰጠው ኔዘርላንድስ ባቶ አለማየሁ ቤት እንዲቀመጥ ያደረገው አንዳርጋቸው ሲሆን በሌላ በኩል ደግሞ በሱ በመጻፈው የጋዜጠኛው ማስታወሻ ላይ ከመጽሐፉ ጀርባ ላይ የዚህን ሰውዬ ኢትዮጵያዊነት ይልቁንም ሰውዬው ማታለሉን አውቆበት እኔ የቢሸፍቱ ልጅ ነኝ የተወለድኩት ደብረ ዘይት ነኝ ሀገሬ ኢትዮጵያ ናት ሚበልጥብኝ ኢትዮጵያዊነቴ ነው ይያለ እንዴት ኢትዮጵያውያንን እየገዘገዘ አማራና ኦሮሞ እንዲፋለጥ ለት ከቀን እንደሰራ ይህንንም ጀግንነቱን የክህደት ጀግንነቱን በተለይ ዶክተር ብርሃኑ ነጋ እንዴት አድርጎ የጋዜጠኛው ማስተዋሻ ብሎ ሻቢያን የሻቢያን ተጋዳይነትና የሻቢያን ጀግንነት በሚያረጋግጥበት የክህደት መጽሐፉ ላይ እንዴት አድርጎ ዶክተር ብርሃኑ የዚህን ሰውዬ ጀግንነት እንደሚጽፈው ራሳችሁ ባይነ ህሊናችሁ ተመልከቱት። ለማንኛውም ኢትዮ ሚዲያ በመግባት ethiomedia.com በመግባት ከወልደ ሚካኤል መሸሻ ተስፋዬ ገብረአብ ማን ነው የሚለውን ጽሑፉን ሁሉም ኢትዮጵያዊ ወገን እንዲያነበው ባለመሰልቸት 56 ገጽ ነው መጽሐፍ ገስተን እንደምናነበው ሁሉ ማተም ባንችል ሴቭ አድርገን በየኮምፒውተራችን አስቀምጠን ጊዜ ሲኖርን እንድናነበውና እነቱን ሰው ከመነግራችሁ ይልቅ እንድትረዱ እነዚህ ካዲዎች ምን እየሰሩን እንደሆነ ማረጋገጫ ሌላ ነገር ያስፈልግምና እንድትከታተሉት ኮዲሁ አደራ አደራላለሁ። የተከበራችሁ ኢትዮጵያውያን የምትከታተሉት የኢትዮጵያዊነት ድምጽ ሬዲዮ አገልግሎት ነው። የምትከታተሉት የኢትዮጵያዊነት ድምጽ ሬዲዮ አገልግሎት ነው። የሁድ ከሰዓት ዝግጅታችን እንደቀጠለ ነው። ያሁኑ የሁድ ሁለተኛው ሰዓት ዝግጅታችን ነው። የወጣቱን ድርጅት ጉዳይ በሚመለከት ወጣት ታዘባ ሰፋን በዚህ ጉዳይ ለማነጋገር ጠርቻለሁ። ተከታተሉኝ ዘንድ ግብዣዬ ነው። አብረንም ቆይ ማህሪ ደገፋውና መስክኘ ወደ ቀጣዩ ዝግጅት ሄሊ ቀደም ብሎ ያዳመጣችሁት የማህሪ ደገፋው አዲሱ ስራው ነው። የተከበራችሁ ኢትዮጵያውያን የምትከታተሉት የኢትዮጵያን ድምጽ ሬዲዮ አገልግሎት ነው። ቀደም ሲል በማስተዋወቂያ እንደገለጽኩት በቺካጎ የኢትዮጵያ ህዝባዊ ፓርቲ ወጣት ክንፍ ድርጅት ኢወክንድ ታላቅ ህዝባዊ ስብሰባን በቺካጎ ጠርቷል። ይህንኑ በተለይ ከሻቢያ ጋር መስራት ይቻል ይሆን በአስመራ በኩል በሚልና የወጣት ክንፍ ድርጅቱን የሚያደርገውን በትግሉ ውስጥ የሚኖረውን ሚና እንደዚሁም የተጨባጩ የወቅታዊ የኢትዮጵያ ተጨባጭ ሁኔታና የወጣቱን ሚና ጠቅለል አድርጎ የወጣት ክንፍ ድርጅቱ ግንዛቤን ለወጣቱ በማስጨበጥ በኩል አንድ ህዝባዊ ስብሰባ መጥራቱን ነግሬያለሁ። ይህ ስብሰባ በሚቀጥለው ኦክቶበር 13 2013 ከቀኑ 1 ሰዓት ጀምሮ የሚካሄድ ሲሆን በቺካጎ የሚገኝ መሆኑንና በተለይ በፓልቶ ካካቢ ያዳመጣችሁ ያላችሁ ወገኖቻችን በሙሉ ይህንኑ ስብሰባ አደራ ለሰውን በመጥራት በኩል እንድትተባበሩን ጭምር ማስተዋቂያውን አስተላልፋለሁ። ይህንኑ እንዲገልጽልኝ ወጣት ታዘቦ አሰፋን ጋብዣለሁ። ወጣት ታዘቦ ታዳምጠኛለህ?
አዎ ይሰማኛል። ይሰማኛል።
አመሰግናለሁ እኔ ወንድም ጥሬን አክብረህ ስለመጣህልኝ አመሰግናለሁ። ሌሎች የተከበራችሁ ኢትዮጵያውያን አድማጮች በአሁን ሰዓት እየደወላችሁልኝ ያላችሁት እንግዳ ስላለኝና ሌላም ስልክ ስለማላስተናግድ መደወሉ ጥቅም የለውምና ባካችሁ ከእንግዳችን ጋር እንወያይ። አቶ ታዘቦ እንደምሰነበት ወንድሜ ሰላም ነው ወይ?
ደህና እግዚአብሔር ይመስገን።
አመሰግናለሁ። ስብሰባ ጠርታችኋል። የስብሰባውን ዋና ጭብጥ ዓላማ ለአድማጮቹ ብታካፍልኝ።
እሺ አመሰግናለሁ። በመጀመሪያ ኢትዮጵያዊነት ሬዲዮን በራሴና በኢህአፓ ወጣት ክንፍ ድርጅት ስም በተከታታይ የኢትዮጵያን ጉዳይ በወጣታዊ ስሜት ስለ ሀገራችን ያለንን ፍቅርና ራዕይ እንድንገልጽ የአየር ታይም ምንም ሳትሰለች ሳትሳሳ በብዙ መንገድ ኤርታይም እየተከለከልን ባለንበት ኢትዮጵያዊ ሚዲያዎች ነን በሚሉ ሚዲያዎች ማስተዋወቂያችን ሊነገር ባልቻለበት ሁኔታ ላይ አንተ ግን ስሜታችን እንገልጽና ለሀገራችን ያለንን ፍላጎትና ከወገኖቻችን ጋር እንድንመክር ስብሰባዎችን በማስተዋወቂያም ሀሳባችንም እንድንገልጽ በኢንተርቪው መንገድ ለምታደርግልን ትብብር በራሴና በኢህአፓ ወጣት ክንፍ ድርጅት ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
እሺ ወደ ጥያቄውና ወደ ስብሰባችን ዓላማ ሲሄድ በመጀመሪያ ስብሰባችን የሚካሄደው ኦክቶበር 13 ሳይሆን ኦክቶበር 12 ቅዳሜ ቀን ነው። በ12 ይስተካከልልን። ከዛ ውጭ የስብሰባችን ዓላማ ምንድነው? ሶስት አጀንዳዎች ናቸው። እነዚህ አጀንዳዎች አንደኛ የኢትዮጵያ ተጨባጭ ሁኔታ የሚለው ነው። ኢትዮጵያ አሁን ያለችበት ሁኔታ በምን ደረጃ ላይ ነው ያለችው? ኢትዮጵያ ውስጥ በየጊዜው ተለዋዋጭና ተቀያያሪ ህጎች፣ ተለዋዋጭና ተቀያያሪ ገጽታዎች እየታዩ ነው። በዚህ ሁኔታ ላይ ደግሞ ብዙ ኢትዮጵያኖች ከቦታቸው እየተፈናቀሉ ነው። የዩኒቨርሲቲ ተማሪዎች በእምነታቸው ዙሪያ ከፍተኛ ችግር እየደረሰባቸው ነው። ወጣቶች በትምህርት ቤት አሁንም ፈታኝና እልህ አስጨራሽ የሆነ በደል እየደረሰባቸው ነው። በንግዱ ዓለም ውስጥ ያለው ማህበረሰብ ከፍተኛ አድሎና በደል እየተፈጸመበት በኢኮኖሚ ከወያኔ ጋራ ተወዳድሮ የንግድ ኩባንያውን ማስቀጠል ያልቻለበት ልጆቹን በተለያየ መንገድ በተለያየ ስምና በተለያየ ሁኔታ ወደ ውጭ እያሸሸ ያለበት ያለውን አንጡራ ሀብት በውጭ በመላክ ገንዘብ እዚህ እንኳን ሳይቀር ዶላር እዚህ እየተሰጠ ገንዘብ አገር ቤት ውስጥ እየተመነዘረና ከቤት እየተሰጠ አገራዊ ራዕይ ያለው አገር በቀል የሆነው ነጋዴ ገንዘቡንና ንብረቱን ቤተሰቦችን እያሸሸ ያለበት፣ በዛው ልክ ደግሞ ለ22 ዓመታት አገሪቱን ሲያጠፉ፣ ሲበዘብዙ፣ ሲጨቁኑ እና ሲያራቁቱ በአንድ ዘር የበላይነት ሲመጻደቁ የነበሩትም ልክ እንደ ሌላው ሰው ገንዘባቸውን እያሸሹ፣ ብራቸውን እያሸሹ፣ ቤተሰቦቻቸውን ይዘው እየሸሹ ያሉበት ሁኔታ ነው። በወያኔም ውስጥ የእርስ በርስ መተማመን የጠፋበት እንደ አንድ ድርጅት ሚስጥር መጠበቅ ያልቻሉበት ከፍተኛ መፈረካከስ እና አንዱ አንዱን እየጠበቀ አንዱ አንዱን በበላይነት አስሮና ጨፍልቆ በሚፈልገው መንገድ ለመቀጠል በከፍተኛ ውጥረት ላይ ያሉበት፣ አገሪቱ ደግሞ የኢትዮጵያን አንድነትና ሉዓላዊነት ያስጠብቃሉ የሚባሉ ተቃዋሚ የፖለቲካ ድርጅቶች ደግሞ አንድ ላይ መቆም ያልቻሉበት፣ በአገር ቤት ውስጥ ከፍተኛ ጥረት እያደረጉ በሰላማዊ መንገድ የሚታገሉ የፖለቲካ ድርጅቶች በቀጣይ በአንድ ኃይል ገኖ ሊወጣ የሚችለው አካል በአሸባሪነት ሰይሞ ለማዳከም፣ ለማጥቃት፣ ጉዳት ለማድረስ ከፍተኛ ዝግጅት እያደረገ ባለበት ሁኔታ ላይ ኢትዮጵያዊ ስለ ሀገሩ ምን ያስባል? ሀገሪቱ ያለችበት ተጨባጭ ሁኔታ ይሄ ነው። የተማረው ኃይል በስኮላርስም እየወጣ ነው። የተማረው ሀገሪቱ ውስጥ ለሀገሩ የተሻለ ነገር መስራት የሚችለው እና ማበርከት የሚችለው ምሁር ከሀገሩ እየወጣ እየሸሸ ነው። በስኮላርም ሽብ ስም አሜሪካኖች፣ እንግሊዞች እያመጡ የራሳቸው አሽከር እያደረጉ በራሳቸው ሲስተም ውስጥ ወገኖቻችንን እውቀትና ችሎታ እየተጠቀሙ ሀገራችን ግን ወልዳ ባሳደገቻቸው ልጆች መጠቀምና ማደግ ያልቻለችበት የህንድና የቻይና ያልተማረ መሬት የሚቆፍር አስፋልት ብቻ የሚያነጥፍ በሳምንቱ የሚነሳ አስፋልት እንትን የሚሰራ እየገባ የተማረው ኢንጂነሩ እና ዶክተሩ ጥሎ እየወጣ ያለበት ሁኔታ ነው እና ሀገራችንን ያለችበትን ተጨባጭ ሁኔታ ህብረተሰቡ እንዲያውቅ። በሁለተኛው ደግሞ የኢህአፓ ወጣት ክንፍ ድርጅት ምንድን ነው ሊያደርግ የሚችለው? በዚህ ሁኔታ ላይ ምንስ ማድረግ እንችላለን? ወጣቱስ ደግሞ ምን ሊያበረክት ይችላል? ወጣቱ ለአንድ ሀገር የአንበሳ ያክል ድርሻ ያለው የሚገባውን መስዋዕትነት አሳምነው ቃል ኪዳን ሊጠብቁ የሚችሉ እና በጽናት ሊያታግሉ የሚችሉ ኢትዮጵያውያን የሆነ ራዕይ ያላቸው ኃይሎች በአንድ ላይ መቆም በሚችሉበት ሁኔታ ላይ ሞት አይፈሬነቱን በተግባር ሊያሳይበት የሚችሉበት ሁኔታ መኖሩ፣ ለዚህም ደግሞ የኢህአፓ ወጣት ክንፍ ድርጅት ዝግጁ መሆኑ፣ በህብረተሰቡ ዘንድ ህብረተሰቡ ይህንን አውቆ ሀገሪቱ ያለችበት ወጣቱ የኢህአፓ ወጣት ክንፍ ድርጅት ከተመሰረተ እንኳን ጀምሮ በሀገር ቤት ውስጥ የምናየው የወጣት መነቃቃት፣ በፌስቡክ በኩል የሚደረጉ እዚህ የተቃውሞ ሰልፎችን፣ የፖለቲካ ስብሰባዎችን ያንን በማየት ሀገር ቤት ውስጥ ከፍተኛ እንቅስቃሴ እያደረገ ነው። ወጣቱ በተለያዩ የፖለቲካ ድርጅቶች በሚጠሩ ሰልፎችም ሁኔታዎችም እየተንቀሳቀሰ ነው ያለ እና ይህንን የኢህአፓ ወጣት ክንፍ ድርጅት ወደፊት እንዴት ያስቀጥለዋል? እንዴት ወደ ተሻለ መንገድ ሊያመጣው ይችላል? ኢትዮጵያ ያለችበትን ሁኔታ እና ወጣቱ ያለበትን ሁኔታ አንድ ላይ በማየት ከህብረተሰቡ በተለይም ውጭ ያለው ህብረተሰብ ሀገር ቤት ውስጥ ትኩረት ሰጥቶ ትግሉን ሀገሩን የኔ ነው የሚል የባለቤትነት ስሜት እንዲኖረው፣ ወጣቱ ወደ ሀገሩ ጉዳይ ጠለቅ ብሎ እንዲገባ፣ ልጆቹን፣ ዘመዶቹን፣ ወንድም እህቶቹን በፖለቲካው መንገድ ንቁ ተሳትፎ እንዲያደርጉ፣ የኢህአፓ ወጣት ክንፍ ድርጅት ደግሞ በቀጣይ ሀገር ቤት ውስጥ የተሻሉ ስራዎችን መሬት የያዙ ኢትዮጵያ ውስጥ በቀል የሆኑ ኢትዮጵያ ውስጥ ነው ስትራቴጂን ያደረገ በኢትዮጵያ ውስጥ የሚንቀሳቀስ ኃይልና ጉልበት ከሌላ ሊሆን የሚችል ሁኔታዎችን መፍጠር የሚችልበትን ከህዝብ ጋር ለመምከር ነው። በሶስተኛው አጀንዳችን በኤርትራ በኩል ትግል ማካሄድ ይቻላል የሚል ነው። ዛሬ የአንድ ድርጅት ወይም የሁለት ድርጅቶች በኤርትራ በኩል ትግል ማካሄድ ይቻላል አይቻልም የማለት መብት አላቸው። እኛ ግን የምንለው በኤርትራ በኩል እስካሁን የተካሄዱ ትግሎች ምንድን ነው ያመጡት? ለምንድን ነው ሰክሰስፉል ያልሆኑት? ለምንድን ነው ያልተሳኩት? እንደገና በኤርትራ በኩል ትግል ለማካሄድ የሄዱ ሰዎች እዚህ አብረው ተሳስቀው እህት ወንድም ሆነው በአንድ ላይ የሄዱ ሰዎች ተመልሰው ሲመጡ ስልክ እንኳን የማይደዋወሉበት የማይተያየቁበት እንደ አይጥና እንደ ድመት የሚተዳደኑበት አንዱ አንዱን በክፉ የሚያዩበት ሁኔታ ተፈጥሮ የሚመጡበት ምክንያት ምንድን ነው? በዛ አካባቢ የሚደረጉት ትግሎች ለምንድን ነው ሰክሰስፉል ያልሆኑ? በኤርትራ በኩል ምን ምን አይነት ድርጅቶች አሉ ነው የሚባሉ? እነዚያ ድርጅቶች ውስጥ ለምንድን ነው በዘራቸው የተደራጁት? ለምንድን ነው በኢትዮጵያዊነት በጋራ ለመቆም ያልቻሉ? እነዚህ ሁሉ መልስ ማግኘት አለባቸው። እነዚህ ሁሉ መልስ የሚያገኙ በአንድ ድርጅት ብቻ አይደለም። አንድ ድርጅት እንኳን በመንግስትነትና በስልጣን ላይ የበለ ድርጅት ቀርቶ በወያኔ እንኳን መንግስት ነው ብለን እኛ ባንቀበልም ወያኔ እንኳን የሚወስደው እርምጃ እኛ አንቀበለውም ብለን የምንል ሰዎች ነው። ምክንያቱም የኢትዮጵያ ሕዝብ ያልመከረበት ነው። የኢትዮጵያ ሕዝብ አዎንታ ያልሰጠው ቡድንተኛና ጎጠኛ ድርጅት ነው እንጂ መንግስት አይደለም በምንል ሰዎች ነው። ስለዚህ አንድ ድርጅት የአንድን ሀገር ሉዓላዊነት፣ የአንድን ሀገር የወደፊት እጣ፣ የአንድን ትውልድ የወደፊት እይታ ሊወስን አይችልም። ሕዝብ ነው መወሰን ያለበት። አንድ ድርጅት በኢትዮጵያ ሕዝብ ብዛት፣ በኢትዮጵያ ታሪክ ሲታይ ምንም ማለት አይደለም። ከአንድ ሳር ቤት አንድ ሳር እንደመንዘዝ ነው። አንድ የፖለቲካ ድርጅት ከኢትዮጵያ ህዝብ፣ ከኢትዮጵያ ታሪክ፣ ከኢትዮጵያ ሉዓላዊነት፣ ከኢትዮጵያዊ ራዕይ ጋር ሲታይ አንድ ድርጅት ከአንድ ሳር ቤት አንድ ሳር እንደመንዘዝ ነው። ስለዚህ በኤርትራ በኩል ትግል ይካሄዳል አይካሄድ የሚለው ወደ ህዝብ መውረድ አለበት። ህዝቡ የኔ ነው ብሎ መቀበል መቻል አለበት። ህዝቡ ራሱ መከሌ ወጥተው በዚህ መንገድ በዚህ ምክንያት ብለው ሳይሆን እሱ ራሱ ከመሬት አንስቶ ከኢትዮጵያ ታሪክ ከኤርትራ ሂደትና ጉዞ ካለፉ ሁኔታዎች አሁን ካሉ ተጨባጭ ሁኔታዎች ከዓለም አቀፍ አስተላለፎች ከወያኔ ባህሪ ከሻቢያ ባህሪ ከአለን አቅምና አስተላለፍ አኳያ ህብረተሰቡ የኔ ነው ብሎ መሳተፍ አለበት። ካመነበት ሙሉ ተሳትፎን ስለሚያደርግ የተሳካ ይሆናል። ህብረተሰቡ ከተቀበለ በቦታው ላይ ተገኝተን የሚገባውን መስዋዕትነት ለመክፈል ከማንም በተሻለ ቦርደሩን የምናውቀው አዋሳኞች የሆኑ በእድሜ ደግሞ ከኛ እዛም ውስጥ ካሉ ወደፊትም ሊሄዱ ከሚያስቡት ጋር በእድሜ በአስተሳሰብም የምንቀራረብ ወጣቶች ስለሆኑ አንዴ ወደ ተሳሳተ ችግር ውስጥ ገብተን ወደ ማን መልሶ ከመድረሳችን በፊት ህዝብ የኔ ነው ብሎ ይምከርበት። ይሄ የህዝብ አጀንዳ ነው። የሀገር ባለቤት ጉዳይ የህዝብ እንጂ የአንድ ድርጅት አይደለም። ስለዚህ ህዝቡ ይምከርበት ብለን ያቀረብነው አጀንዳ ነው።
ወንድሜ ሆይ ከልብ አመሰግናለሁ። አሁን በሶስተኛ ጭብጥ ላይ ያነሳኸውን በሻቢያ በኩል ሄዶ መታገል ይቻላል ወይ በሚለው ላይ የአንድ ድርጅት ፍላጎት ሆኖ እየተቀነቀነ ከመሆኑ ጋር በእውነቱ ጠለቅ ብለን ያየን እንደሆን የአንድ ድርጅትም አይደለም። በተለይ የጥቂት ግለሰቦች አንድና የሁለት ግለሰቦች በኢትዮጵያ የፖለቲካ ህይወት በጥፋት ሬከርዳቸው የተመዘገቡ የሁለት ሰዎች አካሄድ ነው። ለምሳሌ ከሻቢያ ጋር ሆኖ ትግል ይደረጋል ተብሎ ዛሬ በወናፍ በሆኗቸው ሚዲያዎች አማካይነት የኢትዮጵያን ህዝብ በኢትዮጵያ ህዝብ መከራ እየተሳለቁ ሆሆ የሚሉት የግሞት ሰባት ሰዎች እንኳን ሌላ ቀርቶ ድርጅታቸው ባልመከረበት ያንዳርጋቸውና የበትናቸው ጽጌና የብርሃኑ መሆኑን እዛው የነበሩ ድርጅቶች የድርጅቱ አባላት የገለጹት አለ። ወደ ቺካጎ ሲሄዱ ምናልባት በሚወያይበት ርዕስ ላይ እንዲህ አይነት ነገር የሚነሱ ከሆነ እኔም ማስረጃዎች ላስጨብጥዎት አንዲት ነገር ብቻ ብዬ ለመንደርደሪያነት ያዳምጡትና ይህንን ሐሳብ ይዘውት ይሄዱ። ለምሳሌ ግንቦት ሰባት ራሱ አባላቱ በመጀመሪያው ጉባኤው የኤርትራን ጉዳይ በሚመለከት ግልጽ አቋም እንደነበረው እነሱ ጋር በምንም መንገድ ልክ አሁን እርሶ እንደገለጹት የሄዱት ሰዎች እንኳን ሄዶ ፍሬያማ ለመሆን ኤርትራ አብረው የሄዱ ጓደኛሞች ሲመለሱ እንደ ወንድማማች አይደዋወሉም፣ እንደ ጓደኛ አይደዋወሉም፣ እንደ ጓድ አይነጋገሩም። እንደውም አንዱ ለአንዱ ጠላት ነው የሚሆን። ከፋፍለው ነው ሁለት ሰዎች ቢሄዱ ከፋፍለው ነው የሚሰዷቸው እንኳን ተባብረው ለኢትዮጵያ ሊታገሉ። ዋናው ነገር ግን ግንቦት ሰባት ራሱ አሁን የሁሉ የኢሳያስን የዴሞክራሲያዊ ቀንዲልነት የሰብአዊ መብት አክባሪ ቀንዲልነቱን በሚገለጽበት በአሁኑ ሰዓት እንኳን ይህንን የሚገልጸው ግንቦት ሰባት ራሱ በድርጅቱ ያልተወሰነን ነገር ያለ አባላት ዕውቅና በተለይ አንዳርጋቸውና ብርሃኑ በሚስጥር የፈጸሙት መሆኑን አባላቱ አጋልጠውታል። ላስደምጥ።
ትክክል ነው። ግንቦት ሰባት መጀመሪያው ነው ሲነሳ መሰረታዊ ጉዳይ አድርጎ ያነሳው ሁለገብ ትግል በሚል ነው። በትጥቅ ትግልም ሆነ በሰላማዊ ትግል ለውጥ ማምጣት ይቻላል። ስለዚህ ከአሁን በኋላ ወያኔ በሰላማዊ መንገድ ያደረገው ሙከራዎች ሁሉ ሊቀበል እና ትግላችንም ሊሰምር ባለመቻሉ ሁለገብ ትግልን እንደ አማራጭ ዘመን መነሳት አለብን ተብሎ በዚህ አባላት ተስማምተውበት ነው እንግዲህ ትግሉ የተጀመረው። ነገር ግን በኤርትራ በኩል የሚካሄድ ማንኛውም አይነት ትግል ለውጤት አያበቃም፣ ውጤት የማያመጣም የሚል እምነት በአባላት ዘንድ በተለይም ደግሞ በጠቅላላ ጉባኤው በመጀመሪያው ጠቅላላ ጉባኤ ላይ አጽንኦት ተሰጥቶት ውሳኔ ያገኘበት ጉዳይ ነው። ይህን ነገር እነሱ ያጡታል ብለንም አይደለም። ነገር ግን የአባላትን ውሳኔ በመናቅ በሁለቱ ግለሰቦች ውሳኔ እና ፍላጎት አባላትን ሳያወያዩ ሳያማክሩ የአካሄድ ለውጥ እንኳን ቢኖር ያንን መለስ ብለውትም እንደገና ወደኋላ ከአባላት ጋር ደረጃውን ጠብቀው መወያየትና መነጋገር ሲገባቸው እንደ ማንኛውም አባላት ያልሆኑ ግለሰቦች እንደሚያውቁት እኛ ድረገጽ ላይ ነው አንደርጋቸው አስመራ ላይ የትግል ለማካሄድ እዛ ላይ ጽፈት ቤት ከፍቶ ስራ እየሰራ ነው የሚል ነገር ያገኘ ነው።
ይህንን ይመስላል ወንድሜ አቶ ታዘበው። እንደው ወደዛ አስተሄዱ የድርጅቶችም አይደለም የግለሰቦች ውሳኔ ነው ማለት ግለሰቦች ደግሞ የተለያዩ ጥቅሞችን ከፊታቸው ያስቀድማሉ። ይህንን የመሰለ ደባም አለ በሚሄዱ ድርጅቶችም ውስጥ ለማለት ነው። ትችቱን ለአንተ ልተው ነው ወንድም።
አመሰግናለሁ። ይሄ በእርግጥ የራሳቸው የውስጥ የድርጅት አሰራር እና የውስጥ ውይይት ነው። እንደ አንድ የፖለቲካ ድርጅት እና እንደወደፊት የኢትዮጵያ እጣ ፈንታ ታጋይ ወይም ደግሞ አሳቢ ወጣት እኔ የምሰጠው አስተያየት እንደ ድርጅት በእኛ በኩል ከዚህ የበለጡ ከዚህ የተመህዝ በጣም ብዙ የሚያስገርሙና የሚያስደንቁ መረጃዎች በእኛ ምጭ ሊኖር ይችላል። ነገር ግን እንደ አንድ የፖለቲካ ድርጅት አሰራር፣ እንደ አንድ ታጋይ ወገናችንና ህዝባችን ኢትዮጵያዊው ስለ ፖለቲካ በቂ ግንዛቤ ኑሮት እኩል ተሳታፊ ባልሆነበት ወቅት ላይ የተለያዩ መረጃዎችን አውጥቶ አሁን ባለው ሁኔታ ላይ ክርክር ብንገጥምና ጥቃትና አቅም ሳይኖረን ሌላ ችግር ውስጥ ነው የምንገባው። ለምሳሌ እኛ በጦር ወያኔ ትግል ወያኔ ውስጥ ጥርስ ውስጥ ገብተናል። እንደመለስ በሞተበት ጊዜ እንደገናም ደግሞ በአማራነት ሰራዊቱን መርቶ የገባው ስዬ የእኛን ጓዶችን መደበራውን እና ሌሎችም እንፋላፍ ጓዶቻችን ህዝባቸውን ያጠፋና በብዙ የሀፕ አባላት ላይ ደም ተረጋግጦ የገባው ስዬ እሱንም በተቃወምንበት ሰዓት ከሌሎች በእሱ ድርጅት ውስጥ ከነበሩ ካሉ አልፎም ተርፎም በራሳችን ድርጅት ውስጥ ትክክል አይደለም የሚል ተቃውሞ ሁሉ ገጥሞናል። እንደገና ደግሞ አሁን በድርጅታችን ውስጥ ርማት ለማድረግ በምናደርገው እንቅስቃሴ ከነባር ከምናከብራቸው ከምንወዳቸው ግን አሁን በሚደረገው ትግል ወቅታዊና ወቅቱን የጠበቀ ሁኔታዎችን ማድረግ ባለመቻል በሚል በራሳችን በወጣት አስተሳሰብ እንዴት ኢህአፓ ወደ ህብረተሰብ እናቀበው፣ ኢህአፓ እንዴት ለህዝብ እየታገለ ለምንድን አይወደድም? ይህ ሁሉ ሰው ስንት ሚሊዮን ህዝብ ተሰዶ በውጭ ሀገር፣ ይህ ሁሉ ሚሊዮን ህዝብ ደርግ አይደለም፣ ይህ ሁሉ ሚሊዮን ህዝብ የኃይለ ስላሴ የጥቅም ተጋሪ አይደለም። የራሳችን ወደ ህብረተሰቡ አለመቅረባችን ነው። የራሳችን አላማችንና የያዝነውን እውነት ለህብረተሰቡ አለማሳወቃችን ነው እና ችግራችን ከራሳችን እንጂ ይህ ሁሉ የኛ ጠላት አይደለም፣ ይህ ሁሉ ጸረ ኢህአፓ አይደለም። ራሳችን በወቅቱና በጊዜው ለህዝብ የሚበጀውን ነገር አለመስራታችን ኢትዮጵያዊው ከጥላቻና ከቂም ሳይሆን ማድረግ የሚገባቸውን አላደረጉም ከሚል ከወንድማዊ ጥቃትም ቅሬታ የሚኖረው ሊኖር ይችላል በሚል በውስጣችንም በርማት በኩል በምናደርገው እንቅስቃሴ ሌላ አጣጭም ወይም ደግሞ ሌላ እኛን የሚጻረር ሁኔታ ነው ያለ። አሁን ደግሞ ግንቦት ሰባት የያዘውን አጀንዳ እኛ እንደ ኢህአፓ ወጣትም ድርጅት ፊት ለፊት ወጠን አያደርግም ብለን ከምንል ለምንድን ህብረተሰቡ አውቆት ተረድቶት የኔ ብሎ ለምን አይሳተፍም ነው እኛ አሁን እየሄድንበት ያለ ነው። ፊት ለፊት መግጠም ሳይሆን ህብረተሰቡ ይወቀው፣ ህብረተሰቡ ይዳኘው። በአንድ ሀገር ውስጥ የፖለቲካ እንቅስቃሴ ህብረተሰቡ ካልተሳተፈበት አገሪቱ እንኳን ነጻ ብትወጣ በውጭ ያለው ህብረተሰብ በእውቀቱ በገንዘቡ በጉልበቱ አስተዋጽኦ ካላደረገ አሁን ልክ እንደ ወያኔ ማለት ነው አባይን ሲል በውጭ ያለው ሰው ቦይኮት ካደረገበት የሆነ ነገር ስብሰባ ሲመጣ በውጭ ያለው ኢትዮጵያዊ ከተቃወመ የሚመጣውን ስርዓት ጥቅምና ጊዜ ሊኖረው አይችልም። ዲሞክራሲያዊ ስርዓት ሊኖረው አይችልም። ዲሞክራሲያዊ ስርዓት ሊገነባ የሚችለው ህዝብን ባለቤት በማድረግ ነው። አሁን በኤርትራ በኩል ግንቦት ሰባት ያነሳውንም እኛ ከምንቃወመው ህብረተሰቡ የወቀውና የኔ ብሎ ይከራከርበትና የራሱ ውሳኔ ውስጥ ነው እኛ አሁን ያደረግ ነው። ምክንያቱም ሌላ ጠላትነት ነው የሚመስለው። ይህንን በማለታችንና ይህንን አጀንዳ በመያዛችን የኢትዮጵያ አይንና ጆሮ የሚባለው እሳት የኢትዮጵያ ህዝብ አይንና ጆሮ ብሎ የሚለው እሳት የወያኔ ስርዓት ጋዜጠኞችን ያፍናል፣ ስለ ነጻ ሚዲያ ግልጋሎትን አይሰጥም፣ አፋኝ ነው፣ ነጻ ፕሬስን ያፍናል ብለው የተሰደዱ ጋዜጠኞች ዛሬ እነ ስብሐት ቀርቦ በኢንተርቪው በተደረጉበት የእሳት ሬዲዮ እና አባመላ ትናንትና መለስ ዜናዊ በመጣበት ጊዜ መለስ ዜናውን ደግፈው በተሰለፉበትና ኢትዮጵያውያን ባንቋሸሹ ዜጎች እና ሰዎች እሳት ለነሱ መድረክ ሲሰጥ ለኢህአፓ ወጣት ክም ድርጅት ግን ቺካጎ የሚደረገውን ማስታወቂያ አልነግርም ያለ አንናገርም አለ። ይሄ ሁሉ የሚታየው ከኛ ይሄንን ሁሉ በትግስት ይሄን ሁሉ በሌላ መንገድ ማለፍ አለብን። እኛ ህብረተሰቡ ያለንበትን ለሀገራችን ስንል እየከፈልን ከግል ህይወታችን ከግል የትምህርት የስራ ጊዜያችን ውጭ እንደገና በሌሎች የተቃዋሚ የፖለቲካ ድርጅቶች እና በሚዲያዎች ውስጥ ኢትዮጵያዊ ነን ብለን ለምንንቀሳቀሰው ወጣት ነገ እኛን አይቶ ወደ ትግሉ ለሚገባው ወጣት ምን ያክል እንቅፋት እየተፈጠረበት እንደሆነ ለማሳየት እኛ ብቻ ሳይሆን ህብረተሰቡ አውቆት ይህን ነገር እንዲሳተፍበት ነው እኛ አጀንዳውን የከፈትነው። የእኛ ውሳኔ የራሳችን ውሳኔ ይኖረናል። ይህ አሁን አንተ ካቀረብክልንም መረጃ የበለጠ በጣም አሁን ባለንበት ቦታ ላይ ቁመን ጸንተን እንድንታገል የሚያደርገን ኢትዮጵያን የመጠበቅና የማድረግ እልህ አለብን። ይህም ሁሉም መረጃ በእጃችን ይዘን ግን ፊት ለፊትና ማንደቅንበት ምክንያት እኛ ብቻ አይደለንም ኢትዮጵያ ከወያኔ ጋር እየገጠመ ነው። ከራሳችን ወገን ወይም ወያኔን እንቃወማለን ከሚሉት ጋር ደግሞ ስንታገል ወያኔ ጊዜ ያገኛል። ስለዚህ ህብረተሰቡ የኔ ብሎ ይሳተፍበት። እኛ አሁን የያዝነው ነገር ድሮ ህብረተሰቡ ይሳተፍበት። ስለ ፖለቲካ ያለውን አስተያየት ህብረተሰቡ ይቀይር ነው። አንዳንድ አባቶች ፖለቲካ ውሸት፣ ፖለቲካ ስርቆት፣ የእምነት ቦታ ነው ፖለቲካ አታግቡ፣ እንደ ፖለቲከኛ አትዋሹ ይላል። ፖለቲከኛ ራስን አሳልፎ የሚሰጥ ጊዜውን፣ ገንዘቡን፣ ጉልበቱን፣ ህይወቱን ሳይፈራ መስዋዕትነት ጠላትን ጠላት ብሎ መጋጠም ነው ፖለቲከኛነት። አንዳንድ አባቶች ቀሚስ ለብሰው እዚህ ገለልተኛ እዚህ ምናምን ይሄ ደሞዝ አልተከፈለኝም እያሉ እዚህ ከስደተኛው ገንዘብ እየመዘበሩ አገር ቤት ህንጻ የሚገነቡ አባቶች አሉ። እኛ ያንን እያደረግን አይደለም። የራሳችን ጊዜ እነ ብሩክን ህፃኖችን እንኳን የእኛን ትንሾች ስናይ ትምህርት የኢንጂነሪንግ ትምህርታቸውን ኦንላይን ላይ እየተማሩ ፉል ታይም ለድርጅቱ የሚሰሩትን ገንዘብ እየከፈሉ ነው ያሉ። እንደ ደሪባው አንሊሚትድ በሰዓት የሚነዳ ትራክ ከዚህ ሰዓት በላይ በቀን አትነዱ የሚባለውን ትራክ አቁመው ገደብ የሌለው ሰዓት ሊነዳ የሚችል ትራክ እየነዱ ለሀገራቸው ለማዳን እየታገሉ ነው ያሉ። እነ ፕሬስን ቀንና ሌሊት የሚደባለቅ ታክሲ ስራ እየሰሩ ነው ሀገራቸው የሚያደኑ። ስለ ራሴ መናገር አልፈልግም ማለት ነው። ስለዚህ ኢትዮጵያዊ እኛ እየከፈልን ያለውን መስዋዕትነት ቀርቦ ካሉ ባልታው ሰው ቀርቦ እኛ ከተለያየ መንገድ ነው ጥቃት እየደረሰብን ያለው። ኢትዮጵያን ለማደን በኢትዮጵያዊነታችን ቀጣይ ትውልድ ሙሉ ተሳታፊ መሆን አለበት ምን ስለምንንቀሳቀስ እና አሁን ያነሳውን ያቀረብከውን ኦዲዮ ከዛም በላይ እኛ መረጃዎች ሊኖሩ ይችላሉ። መኖራቸውም በኢትዮጵያዊነታችን ጸንተን እንድንታገል አድርጎናል። ስለዚህ የስብሰባችን ዓላማ ህብረተሰቡ እንደገና ደግሞ የወጣቶች አዲስ ራዕይ የፖለቲካውን የሀገሩን ጉዳይ ፖለቲካ ድርጅቶች ብቻ ሳይሆን በስደት ያለው ኢትዮጵያዊ የኔ ብሎ ይቀበለው፣ የኔ ብሎ ይከራከርበት፣ የኔ ብሎ ይሳተፍበት። የኔ ብሎ ያልተሳተፈበት ሁኔታ ማንም በአየር ላይ እየነጠቀው ነገ ዘላለሙን ሲሰለፍ በኃይለ ስላሴ ጊዜ የወጣ በደርግም ጊዜ ሳይገባ በወያኔም ጊዜ ሳይገባ ነገም ደግሞ በሌሎች ታግዘው የሚመጡ የፖለቲካ ድርጅቶች በሚመጡ ጊዜ አሁንም እነሱን እንደተቃወመ የሀገሩ ባለቤት ሀገሩ አፈር እንኳን ሳይበቃ ውጭ ሊቀር ነው። ስለዚህ የኔ ብሎ ይሳተፍበት የሚል ዓላማ ነው ያለን። አረዘምኩት፣ በጣም ይቅርታ። እግዚአብሔር ይስጥልኝ።
በእውነት በጣም ነው የማከብረው፣ በጣም አደንቀሃለሁ። ታዲያ እነዚህን የመሳሰሉ ደግሞ እናንተ ጋር አሉ ያልከኝን መረጃዎች ደግሞ ህብረተሰቡ ካላወቀው ልክ አሁን ህብረተሰቡ ሲመጣ ከእናንተ ጋር ስብሰባ ሲያደርግ ሲሳተፍ የጉዳዩ ባለቤት ይሆናል። ዞሮ ዞሮ እውቀት ነውና መሰረቱ ለመሳተፍ ለመደገፍ ለመንቀፍም ዋናው መረጃ ነውና ይህንን አንዳንድ ጊዜ አንዳንድ ሰዎች ለምሳሌ በቅንጅት ጊዜ አረ ቅንጅት ሊፈርስ ነው እንዲህ አይነት ሰዎች ገብተዋል፣ አዝማሚያው ይህንን ቅንጅት የሚባል ነገር ውልቅልቁን ሊያወጡት ነው፣ አረ ባካችሁ በምንል ጊዜ የማይሰሙን ነበሩ። የሚገርማችሁ ዛሬም እነዛ ሰዎች በተጻራሪው ቆመው አንዳንዶቹ ዛሬም ያው እዛው ህይወት ውስጥ የሚዳክሩ አሉ፣ በሌላ በኩል ደግሞ በጸጸት የሚንገበገቡ አሉ። እና ወንድሜ እንዳልከው አሁን እኛም ጋር መረጃዎች አሉ ብለህ ያልካቸው ነገሮች ለህብረተሰቡ ካልደረሱ፣ ለምሳሌ የተስፋዬ ገብረአብን ታሪክ እንመልከት። ከ92 ዓመተ ምህረት ጀምሮ ለሻቢያ በሰላይነት የሚሰራ ከ2006 ጀምሮ ደግሞ የኤርትራን መታወቂያ የዜግነት መታወቂያ የተሰጠው የሻቢያ ሰላይ ነው። በኢትዮጵያ ፕሬስ መምሪያ ኃላፊ ሆኖ ለወያኔ ሲሰራ እና ክንፈ ገብረ መድን በነበሩበት ጊዜ ለነ ክንፈ የስለላው ድርጅት አባል ሆኖ ሲሰራ የነበረ በሁለት ቢላ ለሻቢያ የሚሰልል ሰው ነበር። ይህንን የመሰለ ሰው መረጃ ባለመውጣቱ ምክንያት እዚህ ደርሶ መጽሐፉን እየቸበቸበልን በእኛ ላይ ሲያተርፍ ቀጥሏል። አሁን አቶ ወልደ ሚካኤል ይፋ እስካደረጉት ሰነድ ድረስ ያ ሰነድ በማንም እጅ አልነበረም በአሁኑ ሰዓት ሁሉም ጋር ደርሷል። ታዲያ እናንተስ ቢሆን ህብረተሰቡ ማወቅ ያለበትን መረጃዎች ይዞ መቆየቱ በሌላች በኩል የህብረተሰቡን ግንዛቤ አይጎዳም ወይ? እስከ መቼስ ነው የሚጠበቀው? ህብረተሰቡ እውነቱን ማወቅ የለበትም ወይ? እውነቱን ምንድን ነው? እውነቱን ካወቀው መመዘኑን ለህብረተሰቡ መተው ነው። ዋናው ያሉትን እውነታዎች እንዳሉ ማቅረቡ ህዝቡን ለራሱ ፍርድ መተው ነው። ሳይከለሱ ሳይበረዙ ከቀረቡለት ሚዛኑን ለህዝቡ መተው ነው ነው ያውቀላችኋለሁ ማለቱን ትቶ እነዚህ መረጃዎች ግን የተሻሉ መረጃዎች እኛም እጃሉ ካሉ እስከመቼ ነው የሚተበቁ ምን ሁኔታዎች እስኪፈጠር የበለጠ እስክንጠቃ መቆየት አይሆንም ብንም ወይ ይተቹ
አመሰግናለሁ እንግዲህ ምንድነው መረጃ የሚለው ነገር እንደ እንትን ነው የምታየው አንደኛ አሁን አንተ ጋዜጣ እንደ ጋዜጣኛ ነው አፕሮች ይታረገው እንደ ጋዜጣኛ ነው ይሆናል ብለው ወደ ተሳሳተ መንገድ የሄዱ ሰዎች ነገ ከትግሉ ወይ ራሳቸውን ሊያገሉ ይችላሉ ወይም ደግሞ እኛ ቀድመን ከመላታችን በፊት ጊዜ ያው ለምሳሌ አሁን አንተ መጀመሪያ ይሄንን ሐሳብ ስትቃወም ከሪ ከወያኔ ገንዘብ እየተሰጠው ነው ኤርታይም እንዲየሰራ ነው ምናምን ሊሉ ይችላሉ ግን አሁን ደግሞ ከዳኛው ጽሑፍ ሲወጣ ደግሞ ሰው የራሱ ግንዛቤ ይደርሳል በባህላችን በፊት የደረሰችን ማሽላ ወፊ በላታ ነው መሰለም ይባላል እንደዛ ሁሉ እኛ አሁን አቅማችን ማወቅ አለብን አንደኛ የራሳችን አቅም ስንት ጣላት ነው ያለን የራሳችን አቅም አሁን ይሄ መረጃ ይወጣ ስንት ተወዳጅ ያፈራልና ስንት ሰው ሳውቆት ተደርቶት እኛ ምን ልሆን ሐሳብ ይቀበለዋል ህብረተሰቡስ አሁን ስሜቱ ምንድን ነው ያለ እንደገና ደግሞ አገሪቱን እየሸጠ እየጎዳ እያዳከመ ያለው ወያኔ ደግሞ በዚህ መረጃ ምን ያክል ተቀመጣል ሌሎችንስ ተቃዋሚ እምነት እንዴት አድርጎ ያሳጣባቸዋል ለምሳሌ አንድን የፖለቲካ ድርጅት መረጃ አውጥተህ ያንን የፖለቲካ ድርጅት ከመስመር ለማስወጣት በህዝብ ዘንድ ለማሳወቅ ብለህ በምታደርግበት ጊዜ ወያኔ ደግሞ ያንን መረጃ በራሱ መንገድ ተጠቅሞ አጠቃላይ ሌሎችን ተቃዋሚ የፖለቲካ ድርጅቶች ከመስመር ሊያስወጣበት ህብረተሰቡን ተስፋ ሊያስቆርጥ የሚችልበትን ሁኔታ ሊፈጥር ይችላልና መረጃዎች ጊዜና ወቅት እንደገና የህብረተሰቡን የንቃት ሁኔታ እንደገና ወቅቱ ጠላትም እና ማለትም ወያኔ ያለበትን ተጨባጭና ያንን መረጃ ደግሞ ወያኔ በምን መንገድ ይጠቀምበታል የሚለውን እኛ እናጠናለን አሁን እንደ ጋዜጠኛ ሁሉንም አፋጥጦ የመጠየቅ ነገሮችን ጎርጉሮ የማውጣት ለህዝብ በወቅቱ የማስረዳት ግዴታ አለበት ቃል ኪዳን አለበት የፖለቲካ ድርጅት ግን ሁሉን ነገር ጊዜና ታይም እየጠበቀ ግን ያ ነገር ተፈጻሚ እንዳይሆን ለአባላቱ ሁሉ መረጃን ይሰጣል እውነትን ያስገነዝባል ያስታጥቃል ከዚህ መስመር ምንም አይነት ግንኙነት እንዳይኖረው ይሄን መስመር በስትራቴጂ በፖለቲካ በአቋም እንዴት እንደሚከራከርና ከዛ ሐሳብ የተቃረነ አቋም ይዞ ከህብረተሰቡ ጎን እንዴት እንደሚሰለፍ ራሱንና አባላቱን በመረጃ በእውቀት ያስታጥቃል ያለውን መረጃ ግን እሱ በራሱ ታይም በራሱ ጊዜ በራሱ ፍላጎት እና የራሱንና የጠላትን ምን ነው ወያኔን ያንን ሁኔታ እንዳይጠቀምበት በሚችልበት ጊዜ መረጃን ያወጡ ለህብረተሰብ ያሳውቃል እና መረጃው ተደብቆ የሚቀር ሳይሆን ጊዜና ወቅትን የሚጠብቅ አሁን ባለው ሁኔታ በጽሑፍም እየወጣ ህብረተሰቡም እያወቀው ህብረተሰቡም ቁሞ ማየት እየጀመረበት ያለበት ሁኔታ ስለሆነ በቀጣይ ወያኔ ደግሞ ራሱ ውጥረት ውስጥ ስለሚገባ እንዲህ አይነት መረጃዎች በሰራዊቱ ውስጥ ሌላ ኃይሎች ሰርጎ ገቦች መኖራቸው ምናምን አሁን እየባነነ ባለበት ሁኔታ በውስጥ አለመተማመን ላይ ስላለ የኛ መረጃ ወጦ ወያኔን እንደገና አንድ እንዲሆን እንደገና ደግሞ የኛ አክልን ከግራና ከቀኝ ልንፈርስ ነው የጉራት ሊደርስብን ነው ብለው ልዩነታቸውን እንዳያጫጩ ያለንን መረጃ ባሁን አናወጣውም ግን ጊዜና ወቅት ተጠብቀን ወያኔ ላይታረቁ አንድ ላይ ሆኖ መፈረካከሳቸው በሚጀምርበት ሰዓት ያኔ ለህብረተሰቡ በማንኛውም የፖለቲካ ድርጅት ውስጥ አይደለም ከአንድ ሌላ ድርጅት ቀርቶ ለባዕዳን በትልቅ ደረጃ የሚሰሩ የፖለቲካ ድርጅት መሪዎችና አባራቶችም ያሉበት እንቅስቃሴ በአገራችን ውስጥ ስለሚካሄድ እነዚያን ሁሉ የመቃወም ለህዝብ የማሳወቅ የማክሸፍ አገራችን የማዳን የወጣቱ ራዕይና ዓላማ እስከሆነ ድረስ ወደኋላ አንልም እና ጊዜዎችና ወቅቱን እየጠበቀ መረጃውን እናወጣለን ነው የምለው
በምትለው በተወሰነ ደረጃ በመርህ ደረጃ እንደ አንድ የፖለቲካ ድርጅት በጊዜ በቦታ የሚወሰኑ ሁኔታዎች ጣላትን ከሩቅም ከቅርብም የማየትና የመመዘን ከማን ጋር እስከመቼ ከማን ጋር እንዴት ሊሄድ የሚሉ ነገሮችን ማየት እንዳለ ሆኖ አሁን እንደገለጽከው አንዳንድ የፖለቲካ ድርጅቶችን የሚመሩ የፖለቲካ ድርጅት መሪዎች ለባዕዳን መስራታቸው እየታወቀ ዝም ማለታችን በሌላ በኩል እንደሚታወቀው 24 ሰዓት በብዙ ገንዘብ ተመቻችቶለት ሎጂስቲኩ በሙሉ ተሟልቶለት በበርካታ የተለያዩ ማዕቀሮቹ አማካይነት ከኛ የተሻለ መረጃ ያለው ወያኔ ከመላ ጎደል እኛን ለመሰለል ወይም በተቃዋሚውን ለመሰለል ብዙ ችግር ያለበት አይመስለኝም። ዋናው ጥያቄ የነበረው ግን ህዝቡ መረጃውን በወቅቱ ካላገኘ ወይም መረጃውን በወቅቱ ባላገኘ ቁጥር ለጠላቶቻችን ለሚያጃጅሉን በኢትዮጵያ ህዝብ ትግል ስም ለሚነግዱት በእውነት መሳሪያ ሆኖ እንዲቀጥል አያጋልጠውም ወይ ነበር እንጂ የፖለቲካ ድርጅትማ የሆነ ሁሉ የሚያገኛቸውን መረጃዎች መቼ ለማንና እንዴት መበተን እንዳለበት ግንዛቤ ሳይኖረኝ ስለቀረ አይደለም። በተለይ ግን ለባዕዳን የሚሰሩ የፖለቲካ ድርጅት መሪዎች ከዚህ በፊት ዋሽንግተን ውስጥ ለምሳሌ በፓራሹት እየወረዱ የት ነበራችሁ እነማን ናችሁ ቀደም ሲል የነበረው ትራክ ሬከርዳችሁ ምንድን ነበር ብሎ እንኳን ማንንም ሰው ሳይጠይቃቸው ገብተው ድርጅቶችን ከነትግሉ ወለቅልቁን ያወጡትን ሰዎች ለብዙ ችግሮች ዳርገውናል። እንዲህ አይነት ሁኔታዎችን አሳልፈን በእውነት በእያንዳንዳችሁ ስር በፖለቲካ አስተሳሰብነት ማለት ሁሉ ግዜ ፈረንጆቹ ፖለቲካል ኮሬክትነስ በሚሉት አካሄድ በሚሄድ ህብረተሰቡ ማዋቅ ያለበትን ነገር በወቅቱ ባለማዋቁ ለጠላት መሳሪያ እንዲሆን ያጋልጠውም ወይ ከማለት ነበር።
ትክክል ነው። ግን አንድ በሌላ መንገድ ደግሞ አንተ እንድታየው የምፈልገው አድማጮችም እንዲረዱት የምፈልገው ለምሳሌ ይሄ መረጃ አሁን ለህብረተሰቡ አወጣንለት ህብረተሰቡ አውቆ ከመጠቀምበትና ወያኔ ከመጠቀምበት የትኛው ይበልጣል ብሎ መመዘን ያንዴ ፖለቲካ ድርጅት ነው እና እኛ ያንን ስንመዝነው ወያኔ ይጠቀምበታል። ለምሳሌ አሁን በኤርትራን በኩል ትግል እናካሄዳለን ብለው ሚሉትን በዛ አካባቢ አሁን እንሄዳለን እናደርጋለን እንፈጽማለን ሚሉትን ህዝብ ይተቻቸው ነው የምንለው። ግን እዛ ሜዳ ውስጥ ሀገሪቱ ውስጥ መውጫ መግቢያ አጣው ይሆን መስላችሁ እዛ ቦታ ያሉት ልጆች አትጠላቸው? ምክንያቱም ለነዛ ልጆች እኛ በወቅቱ ልንደርስላቸው አንቻለን። ከጎንደር ከጎጃም ከአዲስ አበባ ከወለጋ ከየትም ቦታ ወያኔ መውጫ መግቢያ ሲያሳጣቸው በሌላ በኩል መውጣት ማይቻል መስላቸው በሱዳን ለመውጣት ሞክረው ሳይሳካ ሲቀር በኤርትራ በኩል ሄደው እዛ አርበኞች ግንባር ይሆኑ አሁን እንደገና ግንቦት ንቅናቄ ብለው ሆነ ያሉ ልጆች እንደገና የአማራ ድርጅት ብለው የተቋቋሙ ሌሎችም በዘራቸውም ቢሆን የተሰባሰቡት እዛ ያንን አይዲያ ለማስፈጸም በመሪነት የሚንቀሳቀሱትና ያንን ተፈጻሚ እንዲሆን የፖለቲካ የኢኮኖሚ የዲፕሎማሲ ስራ የሚሰሩትን በእውቀት አስተሳሰብ ቻሌንጅ ታደርጋቸዋለህ እንጂ እነዛ እዛ ውስጥ ያሉ እኔ እናንተ አገር ቤት ውስጥ ድርጅታችንን አጠንክረን እኔ እናንተ ሜዳ ውስጥ ሊያርፉበት የሚችሉበት ሁኔታ ሳንፈጥርላቸው ቀርቶ ወያኔ ከሚበራን እየሄድን እንድሙት ብለው ባህር ላይ እንደሚሰጥሙት ወጣት ኤርትራ ሄጄ ዛሬ አድሬ ነገ የተሻለ ነገር ከመጣም ላይ ይችላሉ ብለው የሄዱት ልጆች ምን አልቃወም። ግን ይሄ ነገር ተፈጻሚ ይሆናል ብለው ታሪክ አዛብተው ለህብረተሰቡ ሙሉ ድጋፍና ህብረተሰቡ ተቀብለት እንደ ታሪክ እንዲያስፈጽመው የሚሄዱትን ሰዎች ህብረተሰቡ አውቆ እንዲታገላቸው ነው የኛ አላማ።
ጥሩ። ህብረተሰቡ ታዲያ አውቆ በመሰረቱ እዛ ያሉትን የኦነግ አባላት የኦብነግ አባላት ድሆቹን በወያኔ አጋዚ እየተፈረከሱ የሚወጡትን በስደት እያመለጡ መጠለያ ያጡትን ሲቸግራቸው ኤርትራ ያሉትን ለውጥ ይመጣል ብለው ተጃጅለው አጃጅለዋቸው በተስፋቸው አላግጠውባቸው ዛሬን በበረሃ የተሰቃዩትን ከበረሃው ደርሰው በጥቃት ብዛት በበረሃው ነደው የተመለሱትን እዛ ያሉትን ልጆች የሚጠላ አንድም ኢትዮጵያዊ አይኖርም። እነዚህማ ለውጥ ፈላጊዎች ተንከራታች ኢትዮጵያውያን ናቸው። እነሱን የሚጠላ የለም። ምናልባት ወደ ውይይቴ እንደገና ልመልስህና እነሱን የሚቃወም የለም። ግን በእነሱ ስም እነዚህን ወጣቶች አጃጅለው ሻቢያ እንደ ድርጅት አሰልጥኖ አብልቶ አጠጥቶ ለራሱ የፖለቲካ ጥቅም ያሰለፋቸውን ሰዎች እንመራለን እያሉ በኢትዮጵያውያን መከራ በተስፋው የሚያላግጡና ለኢትዮጵያ ህዝብ ትግል ተሰባብሮ መቅረት ደቆ መቅረት መና ሆኖ መቅረት እስከዛሬ ድረስ የተደረገውን የሚደረገውን በተለይ ይህንን በመሰለ ማስመሰል እየሄዱ የሚሰሩትን በአመራር ደረጃ የሚሰራውን ደባና ተንኮል ለህብረተሰቡ ካልነገር ነው እንዴት አድርገው ነው እንዴት አድርጎ ነው ህብረተሰቡ ግንዛቤ የሚኖረው? መረጃውን በእያንዳንዳችን እጅ ዘን በፖለቲካ ሰውነት ተጀቡነን ይዘነው ከተቀመጥን በምን መንገድ ገልጸንለት ነው ታዲያ ህብረተሰቡ እነዚህ ሰዎች ትክክል ናቸው እንከተላቸው እነዚህ ሰዎች ትክክል አይደሉም አንከተላቸው ብሎ የሚለው? ለግንዛቤ የሚሆነው ነገር እኛ በእጃችን ይዘነው ስንቀር ነው ወይ ነው?
እኛ አመሰግናለሁ። እኛ ይዘነው አንቀርም። በአንድ ድርጅት ውስጥ አሁንም በድጋሚ ለመግለጽ እንሞክረው፣ በአንድ ድርጅት ውስጥ የጋራ ራ የጋራ አስተሳሰብ ሊኖር ይችላል። በየጊዜው ግን በሚመጡ ወቅታዊና ጊዜያዊ ሁኔታዎች በአንድ ድርጅት ውስጥ ያሉ ሰዎች ልክ እንደ አንድ የሳሙና ፋብሪካ አንድ አይነት አስተሳሰብ ይኖራቸዋል ማለት አይቻልም።
በጭራሽ።
አዎ፣ አሁን ቅድም አንተ እንዳቀረብከው ሰው ሌሎች ሰዎች በኤርትራ በኩል ይቻላል ብለው ሲሉ በኤርትራ በኩል አይቻልም ብሎ ያላቸው የገንዘብ አባላቸው ነው። ልክ አሁንም አንድን ድርጅት በዚህ መንገድ ይሄዳል ብሎ ሲያስብና ያለህን መረጃ አውጥተህ ያንን ድርጅት ክራክ እንዲያደርግ በምታደርግበት ጊዜ ያንን ጉዳይ የሚያቀነቅኑትን ሰዎች ብቻ አይደለም ክራክ የምታደርጋቸው ወይም ደግሞ ምትመታቸው፣ እዛ ድርጅት ውስጥ ያሉ ቀናህና ለሀገራቸው ትግል አለ ብለው የሚያስቡ ገንዘባቸውን፣ ጉልበታቸውን፣ ህይወታቸውን የሚሰጡትን ሰዎች ጭምር ነው ተስፋቸውን የምትገለው።
ለምን
ለምሳሌ
ማለት እውነቱን ይቅርታ እውነቱን የድርጅቱ አባላት የሆኑ ሰዎች ለምሳሌ በግንቦት ሰባት በጠቅላላ ጉባኤያችን እኛ ኤርትራ እንድንሄድ አልተስማማንም አለ። በጉባኤያችን ውሳኔ መሰረት አልተፈጸመልንም፣ ይህ ትክክል አይደለም የሚሉ ሰዎች ወጡና ለህዝቡ አቤቱታ አቀረቡ። በውስጥ ፓርቲ ዴሞክራሲያችን የምንችለውን ነገርን። በጭራሽ በዚህ መንገድ ሄደው ኤርትራ ውስጥ ተጠቃሚ የሆኑ የሉም፣ ይልቁንም ተጎዳን ተቸገርን። ይልቁንም ብዙዎቹ ቅድም አንተ እንደገለጽከው እንኳን ተጠቃሚ ለመሆን ተመልሰው ሲመጡ ኢትዮጵያውያን እርስ በርሳቸው ላድን ነው የሚፈላለጉት። አስመራ ደርሰው ሲመለሱ በጭራሽ ይህ ድርጅታችን ውሳኔ አይደለም ብለው አሉ። ያንን ቅድም እንዳልኩት በውስጥ ፓርቲ ዴሞክራሲ ሊፈታ ባለመቻሉ ልዩነታቸውን አስመዝግበው ወጥተው ወገኖቻችን ኢትዮጵያውያን ሆይ በዚህ የሚደረገው ትክክል አላግባብ ነው፣ እኛ ተው ብለን መክረን ነበር አልሰሙንም፣ ስላልሰሙን አቤቱታችንን ይዘን ለእናንተ ቀርበናል፣ በዚህ በኩል የሚደረገው ትግል አይደለም ያዋርደናል ያጠፋናል፣ ምክንያቱም በነከሌ 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 ያየነው ነገር ነው ብለው ማለታቸው በዛ ድርጅት ውስጥ ከነሱ የተለየ ሐሳብ ያላቸውን ሰዎች አንደኛ በውስጥ ፓርቲ ዴሞክራሲው ቀድመው አይተውታል፣ ኢንፎርሜሽኑ መረጃው አላቸው። ሁለተኛ እነዚህ ሰዎች ብሶታችንን ድርጅቱ አልሰማልንምና ወገኖቻችን ኢትዮጵያውያን ወይ ስሙ፣ በዚህ በኩል ለጥቃት ተጋልጠናል ብለው ለህዝቡ አቤቱታ ማቅረባቸው በድርጅቱ ውስጥ ሆነው የሰሙትን ሰዎች የድርጅቱ አባላት ሆነው የለም አምነንበታል እንቀጥላለን ያሉትን ሰዎች እንዴት አድርጎ መረጃው ይጎዳቸዋል? እኔ ወንድም
መረጃን ጎዳቸው። ለምሳሌ አንዳንድ በድርጅት አሰራር ውስጥ አንደኛ የማጆሪቲውን የዲሞክራሲ አሰራር የመቀበል ኃላፊነት ይኖራል። በሁለተኛ ደረጃ ደግሞ በአንድ ድርጅት ውስጥ የተወሰነ ውሳኔ ለምሳሌ እነዚህ ጋሻው በኤርትራ በኩል መሄድ ትክክል አይደለም ብለው አስመዝግበዋል። አብዛኞቹ ደግሞ በኤርትራ በኩል መሄድ ትክክል ነው ብለው ጥቂቶቹም የተወሰኑ ሰዎችም ሊያስቡ ይችላሉ። ግን አንድ ነገር አሁን አንተ በቤትክም ወይም በህይወትክም አንድ ነገር ይሆናል ብለህ ተፈጽሞና በመልሱ መጥፎ ነገር ይሆናል ማለት ነው። ያን ጊዜ መጀመሪያ እኮ ከሌ ነግሮ የነበረ ግን ይሄ የሚሆን መስሎኝ ሞክሬ ሳይሳካ ቀረ ብለህ ትላለህ። ይሄ ማለትህ ነገ በሌላ ህይወትህ ነው። ይህንን በዚህ ምሳሌ ላይ አይደለም፣ በሌላ ህይወትህ ለምሳሌ አንድ ንግድ ውስጥ ትገባለህ። ንግድ ስትገባ አንደኛው አይ እዚህ ቦታ እዚህ ካምፓኒ ውስጥ በሌላ ምሳሌ ልሄድ፣ አንድ ቦታ ላይ ሰዎች ጫማ ያደርጉ በተፈጥሯቸው ጫማ ያደርጉ፣ ግን ሁለት ስለ ጫማ የሚያጠኑ ሰዎች ወደዛ ቦታ ይላካሉ። እዚህ ቦታ እዚህ አካባቢ ጫማ ፋብሪካ መፍጠር ያስፈልጋል አያስፈልግም? ሁለታችሁ አጥንታችሁ ይባላል። አንደኛው አይ የዚህ አካባቢ ሰው በጭራሽ ጫማ አድርጎ ስለማያውቅ ጫማ ፋብሪካ ቢከፈት ሰው አድርጎ ስለማያውቅ አያገዛውም ያከስራል ይላል። አንደኛው ደግሞ በለም ለህብረት እዚህ አካባቢ ያለው ሰው ጫማ አድርጎ ስለማያውቅ የጫማን ጥቅም ቢያውቅ ፋብሪካ ቢከፍት እዚህ አካባቢ ይጠቅማል ይላል። ሁለቱ ጥናቶች እዛ ቦታ ላይ ተግባራዊ ሲሆኑ ነው ጥቅሙና ጉዳቱ የሚታየው ማለት ነው። ተግባራዊ ተፈጻሚ ሲሆኑ የፋብሪካው ሲመሰረት የመግዛትና ያለመግዛቱ ሁኔታ ይረዳል። ስለዚህ ያጠናው ሰውዬ እኔኮ ጫማ አድርጎ የማያውቅ ሰው ጫማ ፋብሪካ ሲከፈትለት ጫማ ለመግዛት ይደሰታል። በጫማው ብዙ ጥቅም እናገኛለን ብዬ ነበር ሲሆን ግን አልሆነም ብሎ ራሱን ወደኋላ ይስባል ማለት ነው። አሁንም በዛ በሰው ድርጅት ውስጥ ገብቶ ለመፈትፈት ሳይሆን ስለተነሳ ማለት ነው። በዛ ድርጅት ውስጥ ያሉ ሰዎች መጀመሪያ አይተው በተፈጥሮ ሰው አንድ ሰው ቀድሞ ያያል። አንድ ሰው ደግሞ በችግር ውስጥ ሲያልፍ ነው የሚማረው። አሁን ወደ መጀመሪያ ያዩት ሰዎች ኦልሬዲ ራሳቸውን ከችግራቸውና ሀገራቸውን ህዝባቸውን ከጉዳት አድነዋል። ቀጥለው ያሉት ሰዎች ደግሞ ከችግሩ ነው የሚማሩት። ስለዚህ አሁን የኛ መረጃ እንዳለ አሁን ቢመጣ በችግር ውስጥ ያሉ ሰዎች ችግሩን ተቋቁመው እንኳን ከስተታቸው ተምረው በኢትዮጵያ ትግል ውስጥ ጸንተው እንዲቀጥሉ አያደርጋቸው አጭራሽ ተስፋ ቆርጠው ምክንያቱም በዚህ ነገር ሙሉ ተስፋ ሰጠው ነው የሚንቀሳቀሱት።
ስለዚህ ቅድም መነሻ ሐሳብ የነበረው ምናልባትም ለእናንተ በውይይታችሁ ዘንድ ይነሳ ዘንድ ያቀረብኩት በተለይ ግንቦት 7 የኤርትራን ጉዳይ አስመልክቶ በእናንተ የኤርትራ ጉዳይ ስላብሮ ስላለ ነው የኤርትራን ጉዳይ አስመልክቶ ግንቦት 7 እንደ ድርጅት ይዞት የተነሳውን ጉዳይ በጭራሽ በሚል በሙሉ ድምጽ አጽንኦት ሰጥቶ ደግሜ ማሰማት ይችላልው አጽንኦት ሰጥቶ በሙሉ ድምጽ አባላቱ በሙሉ እንዳይሄድ በአስመራ በኩል የሚመጣ ለውጥ የለም ውሸት ነው ብሎ ያጸደቀውን ያለ ድርጅቱ ዕውቀት አንዳርጋቸውና ብርሃኑ ሄደው መሄዳቸውንና አንዳርጋቸው አስመራ መግባቱን እንደሰው በውጭ በሚዲያ ዌብሳይት ላይ ነው እንጂ ያየነው የድርጅቱ አባላት አላወቅንም ነበር ይላል። ይሄ ማለት የሬከርድድ የሆነውን መግለጫውን ነው የሰማነው አባላት ከሆኑ ማለት ነው። ታዲያ የናንዳርጋቸው እዛ መሄድ ትክክል አልነበረም በድርጅቱ ውሳኔ እየተባለ እነሱ ግን ሄደው እዛ እየተንቀሳቀሱ ነው የሚባለውን መረጃ የድርጅቱ አባላት የናንዳርጋቸውን መሄድ ያልሰሙ ቢሰሙት ምንድነው ጉዳቱ? ይሄን ነበር ያልመለስከልኝ ጥያቄ።
አዎ አሁንም እኔ በተለያየ መንገድ አምጥቻለሁ። አሁንም እነዚህ ሰዎች አሁን የድርጅት ውሳኔ የድርጅት ያፈጻጸም ውስጥ ነው ያወራን ያለ ነው። አሁን እነጋሻው ያሉት ያለው የድርጅት በድርጅት ውስጥ እንዳትሄዱ የተባሉትን እናንዳርጋቸው ጥሰው ሄዱ ነው። ይሄ ሁሉ ሆኖ ህብረተሰቡ የድርጅት አባል የሆኑ ሰዎች ለህብረተሰቡ ይሄን መረጃ አወጡት ነው። ይሄ በውስጥ ዲሞክራሲ አለመኖሩን እነጋሻው ተናገሩ እንጂ እና አንዳርጋቸው ከኢትዮጵያ ህዝብ በስተጀርባ ወደፊት ወያኔን ከጣሉ በኋላ ምን ሊፈጽሙ እንደሚችሉ ያመጡት መረጃ የለም። ይሄ በውስጥ በድርጅት ውስጥ ዲሞክራሲ አለመኖሩን ነው እኔ አሁን እያልኩት ያለሁት። በመረጃ ደረጃ የአንድ የፖለቲካ ድርጅት አባል የሆነ ሰው ከአንድ የፖለቲካ ድርጅት ትግል ውስጥ ተስፋ ቆርጦ በተለይም የአስተሳሰብ ልዩነት ይኖራል፣ የባህሪ ልዩነት ይኖራል፣ የተለያዩ ልዩነቶች ይኖራል፣ የስትራቴጂ ልዩነቶች ይኖራል። ግን በትግሉ አጠቃላይ ራዕይ ተስፋ ከቆረጠ ያ ተስፋ የቆረጠ ሰው ቤቱን ዘግቶ ይቀመጣል እንጂ ለአገሪቱ ትግል ወይም የሌላ የፖለቲካ ድርጅት አባል አይሆንም። ለምሳሌ እንመልከት። በቅንጅት ጊዜ ያ ሁሉ ወጣት ቅንጅትን መንፈስ ነው ያለው ትውልድ ዛሬ ስለ ቅንጅት አዲስ አበባ ውስጥ ብታነሳበት አይወድም። ምክንያቱም የተማሩ ሰዎች ሊከባበሩ የሚገባቸው ሰዎች ትልቁን የትምህርት ደረጃ ደርሰዋል የሚባሉ ሰዎች ዶክተር እየተባባሉ እየተጠራሩ ግን ከአንድ ተራ ሰው የማይጠበቅ ዘለፋ፣ ከአንድ ተራ ሰው የማይጠበቅ መከፋፈል፣ ከኢትዮጵያ ሕዝብ ከተማሩ ሰዎች ያልጠበቀውን መፈረካከስና መበታተን ነው ያየው። ያ አሁን አንተ ቅንጅት እየፈረሰ ነው ብለህ በምትልበት ጊዜ በወቅቱ የተወሰነ ሰው አድነህ ሊሆን ይችላል። አድነሃልም ብዬ አስባለሁ። ራስክንም ነጻ ወጥተሃል፣ እንዳንተ አይነቶችም ሌሎችም ሰዎች ነጻ ወጥተህ ሊሆን ይችላል። ወደ ባሰ ችግር ከመሄዱ በፊት ቀድመህ ተናግረህ ሊሆን ይችላል። ያ አንተ ቀድመህ ያየኸው ነው። ሌላው ሰው ግን ቀድሞ ያላየው ሰው ችግሩን በሚመጣበት ጊዜ ችግሩን የመቋቋም ባህሪና ተፈጥሮ ላይኖረው ይችላል። አንድ ሰው ችግርን ከምንም ነገር ላይቆጥረው ይችላል። አሁን ለምሳሌ እኔን ትግል ብለህ ብትለኝ ገንዘብ ከማፍራት ሚስት ከማግባት በጣም ተምሮ ትልቁ ነገር ደረጃ ላይ ከመድረስ በላይ የሚያስደስተኝ ነገር ወያኔ መታገልና ለሀገሬ ራሴን አሳልፌ መስጠቴ ነው። ብዬ ሊያስደስተኝ ይችላል። ግን ያንን ተግባር በማደርግበት ጊዜ ነገ በአንድ ድርጅት ውስጥ ተስፋ የቆረጠው ሰው ነገ በሌላ መንገድ ኢትዮጵያ ድና ቢያይ የተሻለ አስተዋጽኦ ሊያደርግ የሚችልበትን ሁኔታ ሁሉ መፍጠር አለበት። ጥላቻችንም ገደብ ሊኖረው ይገባል። ልዩነታችንም እስከ ዳር ነገር እንዳንገናኝ ሆነን መለያየት የለብንም ነው። እኔ ያንን አስተሳሰብ ይዘው የመጡትን ሰዎች እስከ መጨረሻው እታገላለሁ። አባላቶች ግን ነገ ለኢትዮጵያ ያስፈልጉናል። ነገ እዚህ ዋሽንግተን ዲሲ ሰልፍ ብንጠራ አንዳርጋቸውና ብርሃኑ አይደለም የሚሰለፉት፣ ወይም የሌላ የፖለቲካ ድርጅት ትላልቅ ሰዎች አይደለም። ከነሱ ስር ያሉ ግን በዚህ መንገድ ተሄዶ ሀገራችን ነጻ ትወጣለች ብለው የሚያስቡ አባላት ነገ በሰልፍ አብረው ነው ይሰለፋሉ። ነገ በወያኔ ላይ ለምናደርሰው የሞራል የኢኮኖሚ የተለያየ ነገር ከጎናችን ሊሰለፉ ይችላል። ያ ግን ሊሆን የሚችለው በዚህ በኩል ያለውን መረጃ አሁን እንደመጣልህ አውርደህለት አቅሙ ሳይችል ተስፋ ቆርጦ ቤቱን ዘግቶ ወይም ደግሞ የእውቀትና የእይታ ግንዛቤው በሱ መጠን ስለሚሆን አንተን በጥላትነት አይቶ ውሰት አገባ ውስጥ ነገ ልትስማሙና ልትታረቁ አብራችሁ የኢትዮጵያን ጉዳይ ልትፈቱ ወደማትችሉበት ደረጃ ላይ ስንደርሱ አይደለም ለኢትዮጵያ የሚበጀው። ጊዜውን እየጠበቀ በአቅሙ እንኳን አገሪቱን ይጎዳል ብለህ የምትለውን ነገር ቀርቶ በድርጅት ውስጥ የሚደርስ ዳሜጅን እንኳን በድርጅት ውስጥ የሚደርስን ጉዳት ከሌላ ጥቃት ከሌላ ተቃራኒ ጎራ የደረሰብን ወታደራዊ ጥቃት ሌላ ቦታ ላለ ሰራዊት ሙሉ በሙሉ መደምሰስ ግን አትነግረውም። ሌሎች በሕክምና ለመሄዳቸውን የተወሰኑ ጓዶች መበተናችንን ጊዜ እየጠበቅ ነው የምትነግረው። ምክንያቱም አንዳንዱ ሰው በተፈጥሮው ብዙ ችግርን ያለመሸከም ባህሪ ይኖረዋል። ክራክ ያደርጋል፣ ተስፋ ይቆርጣል፣ ራሱን ይገላል፣ ከትሎ ያሸሻል፣ ስለ ፖለቲካ ፍጹም ማየት ሊጠላ ይችላል። ግን ጊዜውን ጠብቀ ልክ እንዳልኩት ልክ ወታደር አንድ ቦታ ጥቃት ሲደርስብህ ሌላ ቦታ ላለው ሰራዊት በሬዲዮ እንዲደርስልህ ልታደርገው ትችላለህ። ነገ ከነገ በኋላ ነከሌስ ነከሌስ ሄዱ ሲልህ ይህን ያክል ሰው ሞተ፣ ይህን ያክል ሰው ብቻ ተረፈ አትለው። የተበተኑ ጓዶች አሉ፣ እስኪ እናፈላልጋለን ትላለህ። ይረጋጋል፣ ጊዜ ይገዛል። በወታደር በውጊያ ውስጥ ሞት እንዳለ ያምናል። ቀስ እያልክ በሊሚት በጊዜ በወቅት የደረሰውን ዳሜጅ ተስፋ ቆርጦ እንዳይቆም ትነግረዋል። አሁንም ቢሆን እነዚህ ሰዎች የሚሄዱበት ያለውን መንገድ ያለንን መረጃ አወጣ ብትለ ወያኔ ልን ብሎ አጠቃላይ ወያኔ ጎልብቶ መረጃ አለ ብሎ በሚልበት ጊዜ እኔ እናንተ ኢትዮጵያ ውስጥ ደርሰን የኢትዮጵያን ሕዝብ አሁን ባለው ሁኔታ እኔ እናንተ በምንከራከርበት መንገድ በነጻነት በማናስረዳበት ሁኔታ ሁሉን ሚዲያ ሁሉን ዌብሳይት ሁሉን ነገር ወያኔ በተቆጣጠረበት ሰዓት የምንታገልለትን ህብረተሰብ አይደለም ስህተት ሰርተዋል የምንላቸውን ቀርቶ እኔ እናንተን በጠላትነት ያሰልፍብናል። ምክንያቱም እኛ የያዝነውን አይዲያ መግለጽ አልቻልንማ ለህዝባችን። ወያኔ በሚፈልገው መንገድ ነው እኔ እናንተን ተችቶ እኔ እናንተን ሌሎችንም ተቃዋሚዎችን ተችቶ ወያኔ በሚፈልገው መንገድ ያገኛትን ትንሽ መረጃ በብዙ መንገድ መንዝሮ በብዙ መንገድ ውሸትና አሉባልታና ድራማ ፈምሮ ያንን ስህተት የሰራውን የተቃዋሚ የፖለቲካ ድርጅት ብቻ ሳይሆን ሁሉንም የተቃዋሚ የፖለቲካ ድርጅት ሊመታበት የሚችል ሌሎች ቀና የሆኑ ስለ ሀገራቸው የሚያስቡ የፖለቲካ ድርጅቶች መድረክ አግኝተው እንኳን መድረኩን ተጠቅመው ሊገልጹበት የማይችሉበትን ሁኔታ ሁሉ ፈጥሮ የኢትዮጵያ ሕዝብ አጠቃላይ በተቃዋሚ የፖለቲካ ድርጅቶች ተስፋ እንዲቆርጥ ነው የሚያደርገው። ስለዚህ እያንዳንዱ መረጃ ለወያኔ ይጠቅመዋል ወይ፣ ወያኔ እንዴት ይጠቀምበታል፣ ህብረተሰቡስ ምን ያክል ይህን ነገር አውቆ ለሌሎች ወገኖቹ ለራሱ አገናዝቦ በሚፈልገው መንገድ ይወስደዋል የሚለው መረጃ ሊሚትና ገደብ ይኖረዋል ከሚል እንጂ የኢትዮጵያ አሁን ይሄ አንተ እነሱ የሚያደርጉት እንቅስቃሴ አይሎ ወደ ባሰ ደረጃ አገሪቱ ወደ መበታተን ደረጃ ሊያደርሳት የሚችል ሆኖ ቢሆን እኛ የምንታገልላት አላማ ሀገር እስክትበተን አንጠብቅም፣ እንታገላለን። አሁንም እኮ በአባላቱ በሌሎች ሰዎች ዳያሎግ ሲደረግ እያንዳንዱ መረጃ ይሄ ማለት ይሄ ነው በጥያቄ መልኮች የሚቀርቡ መረጃዎች አሉ እና መረጃ እኛ ለመደበቅም ለነሱም በማዘንም ሳይሆን ወያኔ ተጠቅሞበት አገር ቤት ውስጥ ያሉትንም ውጭ ያለውንም ስለ ሀገሩ ቀና የሚያስበውን አጠቃላይ የተቃዋሚ የፖለቲካ ድርጅት እንዳይመታው ከሚል እንጂ ለእነዚህ ሰዎች ከማሰብም አይደለም። እንደገና ደግሞ ከእነዚህ ሰዎች ጋር በግልም አንተም ይህም ይህንን እውቀትም ይህንን ጥቅም የለም የሀገራችን ጉዳይ ነው። የሀገራችን ጉዳይ ደግሞ ባለጊያ አስተሳሰባችን የሚልልና የሚመጣ ይመስለኛል።
እስካሁን ከጠቀስካቸው ነገሮች እንዳው በአጋጣሚ ወያኔን የሚጠቅሙ ነገሮች ያካፈል ነው ይኖር ይሆን?
እስካሁን ግን ወያኔን የሚጠቅም መረጃ ነው ወያኔ ይጠቀምበታል የሚለው መረጃ የለም። ለምክንያቱም ግን አሁን ወያኔ ይሄንን ነገር ተጠቅሞ ሌላ ነገሮችን ለመንታት አይሞክርም። ለምሳሌ እነዚህ ሰዎች እሳት የኛ ነው ማለታቸው ያ ነገር ኦዲዮ መውጣቱ በእሳት ውስጥ ደግሞ ሌሎች ሁሉም ተቃዋሚዎች መሳተፋቸው ሁሉም ተቃዋሚዎች ደግሞ በመሳተፋቸው አገር ቤት ውስጥ ያሉትን ደግሞ ከነካይ ጋር ተገናኛችሁ ብሎ ለመወንጀል ሊጠቀምበት መቻሉ እንደገና አንዳንድ ድርጅቶች የራሳቸው የሚስተራያዝ ደካማ መሆኑ እነዚህ ለወያኔ ይጠቅሙታል ብዬ አስባለሁ።
ይህንን መጠበቅ የነበረበት ጉዳዩ የሚመለከተው ነው። ምናልባትስ ለምሳሌ አሁን ለምሳሌ እንደው ማጠቃለያ እናርገው እነ ብርሃኑ ነጋን እና አንዳርጋቸው ጽጌን ብዙዎቻችን በወያኔነት እንከሳለን ለወያኔነት የሰሩ ወያኔን መርተው ያስገቡ ብለን ብዙ እንከሳለን። ምናልባትስ ይህንን ሁሉ የሚያደርጉትና ያንን የመሳሰለውን 500 ሺህ ብር በየ6 ወሩ ከሻቢያ እንቀበላለን 200 ሺህ ብሩን ለኢሳት መድበናል 200 ሺህ ብሩን አስመራ አንዳርጋቸው እንዲያሯሯጥበት መድበናል 100 ሺህ ብሩን አገር ውስጥ በሰላማዊ ትግል ለሚታገሉት እንመድባለን የመሳሰሉት ኢንፎርሜሽኖችን እንዲወጡ ማድረጉ ሆን ተብሎ ወያኔ እንዲጠቀምበት ነው ብለው ለሚሉት ወገኖችስ መሳሪያ ሆኖ ያገለግልም ይሆን?
አይ እኔ አገልግለው ይሄ በፖለቲካ ስታየው ወቸም አንድ ሳይድ ማየት ይከብዳል። እኔ አሁን ይሄ መረጃ ወያኔ ብቻ ጠልፎ ወጣው አይደለም ከብዙ ዳይሬክሽን ይሄ መረጃ ሊክ ሊያደርግ ይችላል። ከራሳቸውም ሰው አንደኛ ከተመሰረቱት ሲመሰረቱ አብራቸው ወያኔ ተመስርቶ ሊሆን ይችላል። በሁለተኛ ወያኔ በራሱ መንገድ ወይም ደግሞ በሻቢያና በወያኔ ማዕከል ያለውን ግንኙነት አናውቅም። አሁን በአገሪቱ ውስጥ እኮ የሻባ ኢንተለጀንስ ሰዎች በአገሪቱ ወታደራዊና ፖለቲካዊ ወይም ደግሞ ቁልፍ የስትራቴጂ ሰዎች ቦታ ውስጥ ይኖራሉ። እነዚህ መረጃዎች ከሁለቱም ሳይድ ሊመጡ ይችላሉ።
በዚሁ ለያዝህ ይቅርታህን ሰዓቴ ስለሄደብኝ ነው። በእውነት ሰፊ ውይይት አደረግን። በቂ ግንዛቤ እንዳገኘን ተስፋ አደርጋለሁ። ወንድሜ ሆይ በቺካጎ በሚቀጥለው ኦክቶበር 12 2013 ለምታደርጉት ስብሰባ የተቃና እንዲሆንላችሁ መልካም ምኞቴን በመግለጽ ላደረክልን ውይይት ሰፊ ውይይት አድርገናል። እግዚአብሔር ይስጥልኝ። አመሰግናለሁ እንድሜ።
እኔም ባጭሩ በሃፓ ወጣት ክንፍ ድርጅትም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ጌታዬ። የተከበራችሁ ኢትዮጵያውያን የተከታተላችሁት የኢትዮጵያዊነት ድምጽ ሬዲዮ አገልግሎትን ነው። የሁል ጊዜም ረዳታችንን ሸገርን ከልብ አመሰግናለሁ። ኢትዮጵያዊነት ለዘላለም ይኖራል።
ፍቅሬ ሆይ ልንገርሽ ምን ይሁን ምን እዚህ ቦታ ቀራት ይሩኝ ያላለ የልቤ ልግለጽ እውነት በሆነ ቃል ተፈጥሮሽ ቅን ነው በትሽጀን ተፈጥሮሽ ቅን ነው እሱም ነው ወትሽጀን
The preceding show does not necessarily reflect the views or opinions of WTNT's owners, advertisers, or sponsors. WTNT AM 730 Alexandria, Washington. 102.9 FM Northern Virginia. 97.5 FM Washington, D.C. And online at 730WTNT.com.